በጌታ የተወደዳችሁ ወገኖች ሰላም ለእናንተ ይሁን። እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር አምላካችንን እጅግ አድርገን እናመሰግነዋለን። ጥበቃውን አብዝቶልን ደግሞ በሰላምና በሕይወት ሁላችንንም አውሎን ለዚህ ሰዓት ስላደረሰን ጌታ ይባረክ። ዛሬ ቀኑ ሜይ 12 2026 የማክሰኞ ማታ የሻሎም የቴሌኮንፈረንስ ፕሮግራማችን በዚህ ሰዓት እንጀምራለን። ዛሬ የተቀደው የሚሆነው 7241 ነው። ሁላችንም እንኳን ወደዚህ ወደ ሻሎም የቴሌኮንፈረንስ ፕሮግራም በደህና መጣችሁ ማለት እወዳለሁ። ዛሬ በቃሉ የሚያገለግለን ወንድማችን ናቲ ነው። ናትናኤል ብርሃኑ ሄክርታ በሰንበት ትምህርት የሚያወያየን ወንድማችን ጋሻው ታከለ ይሆናልኝ። በመዝሙር እህታችን የዛብ መጨረሻ ፕሮግራማችን በጸሎት የምትዘጋልን እናታችን ወይዘሮ ጌጤ ትሆናለች። ፕሮግራሙ የምመራው ደግሞ ዘመናዊ ተረፈ ከካሊፎርኒያ ነው። የጌታ ቃል በመዝሙረ ዳዊት 33 ላይ 4ኛው ቁጥር የእግዚአብሔር ቃል ቅን ነውና ስራውም ሁሉ በእምነት ነውና ይላልን። እግዚአብሔር አምላካችን ቃሉ የቀና ለእኛም ሁሌም ሊያስተምረን የተዘጋጀ አምላክ ስላለን ለዛ እግዚአብሔርን እናመሰግነዋለን። ዛሬም ደግሞ ለእኛ ያዘጋጀውን በረከት ማስተዋል እንድንችል መንፈስ ቅዱስን በጸሎት እንጋብዝ፣ እንጸልይ። እግዚአብሔር አምላካችን አባታችን ተመስገን፣ እናመሰግንሃለን። ጥበቃህን አብዝተህልን ደግሞ በሰላምና በሕይወት ሁላችንንም አውለህን እንደገና ደግሞ ለዚህ ጊዜ ስላበቃህንን መስመር አዘጋጅተን ሁላችንም በአንድ ላይ ሆነን ደግሞ ቃልህን እንድንሰማ ይህን ጣፋጭ ፈዋሽ የሆነውን መልእክትህን ጌታ ሆይ እንድንሰማ ይህንን መስመር ስለሰጠህን ፈቃደኛ አገልጋዮች ስለሰጠህን ለዚህ ሁሉ እጅግ አድርገን እናመሰግናለን። አባታችን እና አምላካችን ይህ መሰብሰባችን እንዲሁ በተለምዶ እንዳይሆን ጌታ ሆይ ከልባችን ገብተን ቃልህን ስንሰማ ስናገለግልህ አንተን ከፍ እያደረግን እኛ ዝቅ ብለን መታዘዝ እና መገዛት እንድንችል አንተ እንድትረዳን አፍቃሪ አምላካችን ለእያንዳንዳችን ፍቅር ከኛ ጋር እንዲሆን እኛም ደግሞ በፍቅር መተሳሰር እንድንችል አንተ እንድትረዳን አባቶ የአመስጋኝ ህይወት ለእያንዳንዳችን ስጠን። በጸሎትም እንድንበረታ አንተ እርዳ። እንግዲህ ብዙ የጸሎት አበረች አሉ በዚህ መስመር የተሰጡን፣ በተለየ መንገድ የታመሙትን ወገኖቻችን በሆስፒታልም በቤትም ያሉትን ሁሉ አንተ እንድትፈውስልን እግዚአብሔር አባት ወይ አሻልካቸውም ደግሞ እጅግ አድርገን እናመሰግንሃለን። ድምፃቸውን እንድንሰማ እየረዳቸው ስላለ ተመስገን ጌታ ሆይ እናመሰግንሃለን። ሌሎችም ደግሞ የግል የጸሎት አደራ የሰጡን አሉ በጸሎታችን እንድናስባቸው ለእነሱም ደግሞ እንደ ፈቃድህ ምኞታቸውን እና መሻታቸውን እንድትመልስ እንለምንሃለን። የዘላለም አባታችን እና አምላካችን ለልጆቻችን ብዙ ጊዜ እንጸልያለን። የጠበክልን የደገፍክልን አምላክ ተመስገን። አሁን ደግሞ አንዳንዶቹ በግራጁዌሽን ላይ ነው ያሉት። እዚህ ያደረስካቸው አምላክ እጅግ አድርገን እናመሰግንሃለን። ቀሪዎቹንም ልጆቻችን በትምህርታቸው አንተ ደግፋቸው፣ እውቀትና ጥበብ ከአንተ እንደሆነ ማስተዋል እንዲችሉ በምስጋና መቅረብ እንዲችሉ አንተ እንድትረዳቸው በእስካሁኑ ሕይወታቸው አብረሃቸው የነበርክ ጌታ ተመስገን። አሁንም እንግዲህ በቀሪው ጊዜያችን ሁሉ ከእያንዳንዳችን ጋር ሁን እና መስመሩን ተቆጣጠር። ዝማሪያችን እና ውዳሴያችን አንተን ከፍ የሚያደርግ ይሁን። ጸሎታችን ስለሰማህን ተመስገን። ይኸውና ቅዱስ ሆነው በጌታ በኢየሱስ ስም አሜን። እሺ፣ የመዝሙር ጊዜ ነው። ጋሽ በቄ ስልካቸውን ከፍተዋል። መጀመሪያ ለሳቸው እሰጣለሁ።
እግዚአብሔር ይስጥልኝ። አመሰግናለሁኝ ጌታዬና አምላኬን። በድሩ መጽሐፋችን 165 መስኮች ነው የሚለው መዝሙር እዘምራለሁኝ። የጌታ ክብር ነፍሶች ሁሉ በኃጢአት የተጨቆ ናቸው፣ በእውነት ጌታችን ፈዋሽ ነው፣ በቃሉም ብታምኑ በእርሱ ጽኑ፣ በእርሱ ጽኑ፣ በጌታ ጽኑ። ይቅር ባይ ነው፣ ይቅር ባይ ነው መድኃኒታችን። ኢየሱስ ለእኛ ሲል በመስቀል ደሙን አፈሰሰ። ጥልቅ ሆነው ኃጢአት እርሱ ያነጻናል። በእርሱ ጽኑ፣ በእርሱ ጽኑ፣ በጌታ ጽኑ። ይቅር ባይ ነው፣ ይቅር ባይ ነው መድኃኒታችን። አዎ ኢየሱስ መሪያችን ነው፣ ለረፍት የሚጠራን በእርሱ ብናምን ሳንዘገይ ደስታ ይሰጠናል። በእርሱ ጽኑ፣ በእርሱ ጽኑ፣ በጌታ ጽኑ። ይቅር ባይ ነው፣ ይቅር ባይ ነው መድኃኒታችን። ወደ እርሱ እንሂድ በአንድነት ወደ ክቡር ጌታ። በዚያ ስማገር በደስታ ከእርሱ ጋር እንድንኖር። በእርሱ ጽኑ፣ በእርሱ ጽኑ፣ በጌታ ጽኑ። ይቅር ባይ ነው፣ ይቅር ባይ ነው መድኃኒታችን። አሜን
አሜን። እግዚአብሔር ይባርክዎት ጋሽ በቄ። እሺ፣ ሌላ የሚዘምር
እኔ ዘምራለሁ።
እሺ፣ ለምለም ተባረኪ፣ ዘምሪልን።
መዝሙር 53 መጣሁ ወደ መስቀሉ የሚለውን ዘምራለሁ። መጣሁ ወደ መስቀሉ ምስኪን ነኝ ደካማም ነኝ፣ ሁሉን ነገር ትቻለሁ፣ መድኅንን አገኛለሁ። ባንተ አምንብሃለሁ ሆዬ ቀራንዮን በግ አንተን እለምናለሁ። አድነኝ ኢየሱስ አድነኝ፣ ልቤ ስትሻ ነበር በኃጢአቴ ስቸገር። ኢየሱስ በፍቅር ጠራኝ ከኃጢአቴ ሊያነሳኝ። አንተ አምንብሃለሁ ሆዬ ቀራንዮን በግ አንተን እለምናለሁ። አድነኝ ኢየሱስ አድነኝ፣ በተስፋህም አምናለሁ። እርዳኝ ስለሞትልኝ በምድር ጭንቀት ሳለሁ። ኦ ኢየሱስ እጄን ያዘኝ፣ ባንተ አምንብሃለሁ ሆዬ ቀራንዮን በግ አንተን እለምናለሁ። አድነኝ ኢየሱስ አድነኝ፣ ኢየሱስ ነፍሴን ያድናል። በእርሱ መንጻት ሆነልኝ፣ እኔ በእርሱ ድኛለሁ። ለበጉ ክብር ይሁን ባንተ አምንብሃለሁ ኦ የቀራንዮን በግ አንተን እለምናለሁ አድነኝ ኢየሱስ አድነኝ አድነኝ ኢየሱስ አድነኝ
አሜን አሜን እግዚአብሔር ይባርክሽ እግዚአብሔር ይባርካችሁ እሺ አንቺ ታድላለሽ ዘምሪ ነው እሺ ዘመሬልን እሺ
በጠበጥኳቸው መሰል
አራል ሳያል በጠበጥሽ ተከፍቶ ስላየው ነው ስልኩ
ቢባርክሽ
አዎ ዘመሬልን
እሺ ሁላችሁም ታውቁት መዝሙር ነው ይባርከኛል ብዙ ጊዜ ለነገሩ እና ሪማይንድ ያደረገኝ ይገባቱ ደራፕ መንገዱ እንደገና እንድመለስ እንድቃተት ያደረገኛል እግዚአብሔር የተመሰገነ ይሁን ምንቼ ልቅረብ በፊት ጌታ ሆይ ደስ ስላሰኝ ጽድቄ የመርገም ጨርቅ ነው ብትገዘብ ወዴ ብዙ ነው ትምክቻፈነኝ የጽድቄ ፍሬ መቆም አልችልም ፊትህ ደፍሬ ጌታዬ ንገት ውታርክና ባመሰክየ ዛሬ እንደገና ምንሼ ልቅረብ በፊት አባት ሆይ ደስ ስላሰኝ ስልኬ የመድገም ጨርቅ ነው ብትቀልጠው ጉዴ ብዙ ነው ስላልተቻለኝ ስሜን መኖሩ ከኃጢአት ጋራ መደራደሩ በእኔ ምክንያት ስም ተሰድቧል ክፉ ስራዬም ስንቅን አርክሷል ምን ይዤ ልቅረብ በፊት ጌታ ሆይ ደስ ስላሰኝ ጽድቄ የመርገም ጨርቅ ነው ብትገልጸው ጉዴ ብዙ ነው ስራዬ ሁሉ ዋግ የመታለው ህይወት የማይሰጣም የሌለው ምን ይዤ ታዲያ ልስገድ በፊት የቱ ነው ላንተ ደስ የሚያሰኝ ምን ይዤ ልቅረብ በፊት ጌታ ሆይ ደስ ስላሰኝ ጽድቄ የመርገም ጨርቅ ነው ብትገልጠው ጉዴ ብዙ ነው በአንድ ቤቴ ሰውን አማለው በዘንድ ሙንድ ቀና እሳደባለው በዛም መልሽ ዘምራለሁ እለት እለት ማሳዝናለሁ ምን ይዤ ልቅረብ በፊት ጌታ ሆይ ደስ ስላሰኝ ጽድቄ የመርገም ጨርቅ ነው ብትገልጠው ጉዴ ብዙ ነው ጽድቄ የመርገም ጨርቅ ነው ብትገልጠው ጉዴ ብዙ ነው እግዚአብሔር ይባርካችሁ
አሜን አንቺንም እግዚአብሔር ይባርክሽ የታጸጋውን ያብዛልሽ አሜን እሺ ሌላ ሚዘምር
ዘምራለሁ
እሺ ማርሸት ተባረኪ
ሙስሙስ ሰማንያ በድሮ
ኢየሱስ የምር ወዳጅ ነው ተስፋዬ ህይወቴ ብርታቴ ነው በየቀኑ ያለ ሰው ወርቃለሁ ባዘን ጊዜ ይቀርበኛል መጽናናትን ይሰጠኛል ባዘን ጊዜ ደስታዬን ወዳጄ ኢየሱስ የምን ወዳጄ ነው በችግር ረዳቴ በረከትን ከሱሻለው እርሱም ይሰጠኛል ዝናብ ፀሐይን ይልካል ደግሞ ወርቃዊ አዝመራ በረከቱን ይሰጠኛል ወዳጄ ኢየሱስ የምን ወዳጄ ነው ታማኝ ሆናለሁ እርሱም ለኔ ታማኝ ነው እንዴት ከደዋለሁ እከተል ዘንድ ይገባኛል በሌት በቀን ይመራኛል መከተል ነው ቀንና ሌት ወዳጄ ኢየሱስ የምን ወዳጄ ነው ሌላ ማያሻኝ አምነዋለሁ ወደሚስቀል አሁንም አምነዋለሁ ከእርሱ ጋራ መኖር ውብ ነው ደግሞ ፍጻሜ የለውም የዘላለም ደስታ ህይወት ወዳጄ አሜን
ዘምራለሁ
እሺ ዘምሪልን ተባረኪ
57 በድሮ መጽሐፋችን ህይወቴን ውሰድ ህይወቴን ውሰድና የተቀደሰ ይሁን እጆቼን ውሰድና ባንተ ይታዘዙልኝ ባንተ ይታዘዙልኝ እግሬን ማንተው እዘዝ አንተኑ ያገልግሉ ድምፄንም እንደዚሁ አንተው ተጠቀምበት አንተው ተጠቀምበት ሁለመናዬን ውሰድ ፍጹም ላንተ እንዲሆን የራሴ አይደለሁም ያንተ ያንተ የአምላኬነ
አሜን
አሜን እግዚአብሔር ይባርካችሁ በዝማሬ ያገለግላችሁትም ሁሉ ጌታ ጸጋውን ያብዛላችሁ ላለውኝ ስለነበረን የዝማሬ ጊዜ እግዚአብሔር አምላክ የተመሰገነ ይሁን እሺ እዚህ ቀጥለን እንግዲህ ሰንበት ትምህርት የምንወያይበት ጊዜ ነው። የዛሬውን የሰንበት ትምህርት ውይይት የሚመራልን ወንድማችን ጋሻው ታከለ ይሆናል። አሁን መስመሩን ለስለቃለሁ። ተባረክ ጋሻው። ጋሻው ስልክ ሚውት ነው። ጋሻው አይሰማም? ጋሻው
አቤት።
ጊዜውን ላንተ ሰጥቻለሁ።
ኦኬ ቁርጣ ገና ጊዜ አለ ብዬ እኮ አንድ ለደቂቃ ነበር። እሺ ወገኖች እንደምን አላችሁ? ሳምንቱን ጠብቆ እግዚአብሔር ዛሬ ለዚህ ጊዜ አድርሶናል። የአሁኑ ትምህርት 7ኛው ትምህርት ተግባራዊ ጸሎት ይላል። ፕራክቲካል ፕሬየር የሚለው ነው በእንግሊዝኛው። እና ተግባራዊ ያው ተጨባጭ የሆነ ጸሎት እንደማለት ነው። እና መታሰቢያው የህዝብ ማህበር ሁላችሁ በእርሱ ታመኑ፣ ልባችሁም በፊቱ አፍስሱ፣ እግዚአብሔር ረዳታችን ነው ይላል። ደግመዋለሁ፣ መዝሙረ ዳዊት 62 ቁጥር 8 ላይ የህዝብ ማህበር ሁላችሁ በእርሱ ታመኑ፣ ልባችሁንም በፊቱ አፍስሱ፣ እግዚአብሔር ረዳታችን ነው ይላል። እግዚአብሔር የተመሰገነ ይሁን። ተግባራዊ ጸሎቶች ሰባተኛው ትምህርት የእሁዱ እንዴት ስለ ጸሎት ህይወታችን ነው የሚጠይቅ። የጸሎት ህይወቶ ምን ይመስላል ይላል። ምን ያህል ጊዜ ይጸልያሉ? ጉጉቶስ ምን ያህል ነው? በየቀኑ ይጸልያሉ ወይንስ በአደጋ ጊዜ ብቻ ይላል። እንድንጠነቀቅ ነው። እና የወይኑ ግንድ ላይ እንዴት እንደሚያጣብቀን እና እኛ ቅርንጫፎች ስለሆን በየጊዜው ለማደግ ካሰብን፣ ለማፍራት ካሰብን ከሱ መለጠፍ እንዳለብን እና ሌት ተቀን ከሱ ጋር መገናኘት እንዳለብን ትመክራለች እህታችን ሄለን ጆሃት። ማደግና ማበብ ካለብን ከህያው ወይን ያለማቋረጥ ጭማቂና ምግብ ማግኘት አለብን። ምክንያቱም ከወይኑ ተለይተን ምንም ጥንካሬ የለንም ትላለች። የእሁዱ ስለ ኤልያስ ነው። በችግር ውስጥ መጸለይ ይላል። ታማኙ ኤልያስ እንዴት አድርጎ በጸሎቱ ተአምራት እንዳሳየ እናይና ወዲያው ደግሞ በዚህ አስደናቂ ታሪክ ጡዘት ላይ እያለ ይላል። ጡዘት የሚለው ቃል እንኳን ብዙም አይመችም። ያው ከፍታ ላይ እያለ አክዓብ እና መንግስቱ እግዚአብሔር ጸሎትን እንደሚመልስ በገዛ አይናቸው ተመለከቱ ይላል። ይህ በእስራኤል ታሪክ ውስጥ የማይረሳ ጊዜ ነበር። እናም በዚህ ታሪክ ውስጥ የመጣው ድንገተኛ ለውጥ አስገራሚ የሆነ መንገድ የሚይዘን ምክንያት ነው ይላል። አንደኛ ነገስት ላይ 19:1-18 ያለውን እንድናነብ ይላል። እዛ በተለይ ኤልያስን ጸሎትና የእግዚአብሔር ከእርሱ ጋር ስላለው ግንኙነት ያስቡ። ከዚህ ላይ ኤልያስ መከፋት ዋናው ምክንያት ምንድን ነው? የእግዚአብሔር ምላሽስ ቀርሜሎስ ተራራ ላይ ከተከሰተው የሚለየው እንዴት ነው ይላል። እግዚአብሔር በትዕግስት ነው የያዘው። እንዴት ምግብንም እያቀረበ የሚጠጣም እያቀረበለት በፍቅር ተስፋ መቁረጡን እኔ ብቻ ቀረው ሲል ሌሎችም እንዳሉ ተነገረው። ያው ቻለው። እግዚአብሔር እንደዚህ ነው። እኛ በአንድ ቀን ውስጥ 3 ጊዜ እንለዋወጣለን፣ 10 ጊዜ እንለዋወጣለን። ዝም ብሎ የማያስጨንቀው ነገር ያስጨንቀናል። እሱ የመለሰውን መልስ መልሰን እኛ ጥያቄ አቅርበን በጭንቅላታችን ስናወጣ ስናወርድ ዶክተር ሳልሆን ለራሳችን ዶክተር ሆነን አንድ ጊዜ ካንሰር፣ አንድ ጊዜ ዲፕሬሽን፣ አንድ ጊዜ ሌላ ስም እየሰጠን ከአርትራይተስ ምን እያልን ስም እየሰጠን ራሳችን እናሳምማለን። እሱ የፈወሰንን ዝም ብለን ስሙን እንጠራዋለን የሌለ ነገር እና ይህም ሰው በጣም ከአንዱ ጥግ ወደ አንዱ ጥግ እንዴት እንደሄደ ነው። ግን የእግዚአብሔር ምሕረት ደግሞ እናያለን። አንዳንዴ የተጨነቅንበት ነገር የማይሆን ነገር ነው። ስለ ግብር ሊሆን ይችላል። ፍርድ ቤት ላይ ይግባኝ ለመጠየቅ ወደው አይደለም። ይግባኝ ሲጠይቁ የሚያስከፍሉት ገንዘብ ስላለ ለገንዘባቸው ሲሉ ይፈቅዳሉ። እኛ ግን ብለን እንጨነቃለን። ያው ነግቶ ስናየው አንዳንዴስ ምንድን ነበር የሚያስጨንቀኝ ትላንት ስንል በሚገርም ሁኔታ እንድንረሳውም ምንሆንበት ሁኔታ አለና ይሄ ነገር በጣም መጥፎ እንደሆነና አንዴ ከጸለይን በኋላ ነገሩን በሱ የእግዚአብሔር መልስ የምንፈልገው እኛ እንዲመልስልን የምንጠባበቃቸው መንገዶች ነው። የእርሱ ሀሳቦችና መንገዶች ከእኛ እጅግ የላቁ በጥበብ የተሞሉ መሆናቸውን አንገነዘብም ይላል ኢሳያስ 55:8-9 እና መጠንቀቅ አለብን። እሱ መልሳችን ነው። እሱ አባታችን ነው። የሚበጀንን ያደርጋል፣ የማይበጀንን ያርቃል። ሰኞ ላይ ደግሞ የጸሎቶች መልስ የሌላቸው የሚመስሉበት ጊዜ ይላል። አንዳንዴ በጣም ለምነን መልስ አጣን ያልንበት ጊዜ እግዚአብሔር ያቆየበት ምክንያት እንድንበስል ይሆናል። የሱ አላማው አይመረመርምና አንዳንድ ጊዜ ለምን ይሰጣቸዋል ስላለ ብቻ 7:7 ላይ ማቴዎስ ማንኛውም ነገር እንደ ፈቃዱ ብንለምን ነው የሚለው። ግን አንደኛ ዮሐንስ ላይ እንደምናገኝ ነግሮናል። ስለዚህ እነዚህን ተስፋዎች ያለዎት ግንዛቤ ምንድን ነው ይላልና ለእነዚህ ተስፋዎች ያለን ግንዛቤ ምንድን ነው? ማንኛውም ነገር አይደለም የሚሰጠን፣ የሚበጀን ነገር ብቻ ነው ለእኛ ያለው ሀሳብ እንድን ተስፋ ያለው እንደሆነና የወደፊትም ተስፋ የሚሰጥ ነገር እንደሆነ መጽሐፍ ቅዱስ ላይ ተነግሯል። እና አንዳንድ ጊዜ የምንለምነው ሰዓት ሊሆን ይችላል። ሰዓትን ቢሰጠን እንቃጠልበታለን ያለ ቦታው። እሺ፣ ከዛ ወደታች ደግሞ ሐና በጣም ግልጽ ለሆነ ነገር ጸለየች። ታማኝ ሴት ምሳሌ ናት ይላል። ሳሙኤል ላይ የሳሙኤልን ታሪክ ታውቁታላችሁ። ሐና እንዴት ታማኝ ሰው እንደነበረች አልቅሳ ለምን አምላኳ ሰጣት። የእግዚአብሔር አገልጋይ የነበረውም ምን ነው ስላልተረዳና ስታለቅስ ሲያያት ስካር መስሎት ክፉ ሁሉ ተናገራት። እሷ ግን በትህትና መልስ ሰጠችው። እና አንዳንድ ጊዜ ያልሆነ ቦታ ላይ ያልሆነ መልስ ይሰጠን ይጎዳል። የሆነ ሆኖ እሷ ታማኝ ስለሆነች እግዚአብሔር ሰጣት፣ ልጇን መልሰ ለእግዚአብሔር ሰጠች። እሷ አገልጋይ ሆነ፣ ለእስራኤል ትልቅ መሪ ሆነ። ብዙ ጊዜ በነቢይነት አገለገለ እና ብዙ ጥቅሶች አሉ። ራሳችን ፈቃድ ሳይሆን የእግዚአብሔርን ፈቃድ ፈልጉ ይላል ማቴዎስ። የልባችሁን መነሻ ሀሳብ መርምሩ ይላል። እንትናን ግደልልኝ ብለን ጸልየን ከሆነ ወይንም እንትናን አጥፋው ወይም እንትናን አጥፋት ከሆነ እሱን ጥላቻ መንፈሳችን መጀመሪያ ማጣራት አለብን። ጸሎት በዛ መንፈስ መሆን የለበትም ይላል። የምትንከባከቡት ኃጢአት እንዳለ ራሳችሁን መርምሩ ይላል። አንዳንድ ደግሞ ኃጢአትን በር እንዲከፍትልን እግዚአብሔርን እንለምነዋለን ወደ ኃጢአት እየሄድንና እሱን መጠንቀቅ አለብን። እግዚአብሔርና በቃሉ ኑሩ ይላል። ቃሉን ስናነብ ፈቃዱን እንማራለን። የምንኖረውም እሱን ከሆነ የምንጸልየውም አብሮ ይሄዳል። ካልሆነ አንድ እግራችን ከዓለም ሆኖ አንድ እግራችን ከእግዚአብሔር ቤት ከሆነ መጥፎ ነው። ስትጸልዩ እምነት ይኖራችሁ ይላል። አሁን ላይ እንደተማርነው እንደ ነቢዩ ተወሰነ ተአምር ካደረግን በኋላ ወይንም ከእሱ ጋር ከሄድን በኋላ በመጠራጠር የምንሮጥ ከሆነ መጥፎ ነገር ይሆናል እና እምነት እንዲኖረን። አንዳንድ ጊዜ በጣም ተስፋ የሚያስቆርጥ ነገር ሊሆን ይችላል፣ ሊዘገይ ይችላል። ያም ሆኖ ግን እሱን መጠየቅና ተስፋ ማድረግ ነው መማር ያለብን። የልባችሁን ሁኔታ ትሁት ወይንም ትዕቢተኛ ሆኖ እንደሆነ መርምሩ ይላል። ይሄ ደግሞ ያለንበት ስለራሳችን የሚሰማን ስሜት ነው። ጽኑ ይላል። ሳንታክት እንድንጸልይ እንድንጸና ሌሎችን ይቅር በሉ ይላል። አንዳንድ ጊዜ እግዚአብሔር ይልህ ብለን የምንጠው ነገር አለ። እሱ በጣም አስፈላጊ ነው። ምክንያቱም ሰይጣን ብዙ ሰዎች ነው በህይወታችን የሚያመጣው እና ካልተጠነቀቅን የፈተና መንገዶች ናቸው እና ዋናው አላማችን ሊያሳጡን ይችላሉ። እሺ፣ እስካሁን ድግግም ነበር። አሁን ደግሞ ማክሰኞውን እንወያያለን። ኢየሱስ እንዴት መጸለይ እንዳለብን ያስተምረናል ይላል። ራሶቻችን ለጸሎት ዝግ እናድርግ። ፍቃድ አምላካችን እናመሰግንሃለን። አሁንም ይህን የመሰለ ትምህርት ልታስተምረን ፈቃደኛ ሆነ ወደ እኛ ስለመጣ እኛም ይኸው ልባችንን፣ ሰዓታችንን፣ ሀሳባችንን ሁሉ ወደ አንተ እንድናተኩር መንፈስ ቅዱስ ተቆጣጠረን ዘንድ ለምንሃለን። በየቀኑ የሚያሳስበን ነገር ብዙ አለ፣ የሚያስጨንቀን አለ። እዛ ሁሉ ታማኝ እንድንሆን አስተምረህናል ጌታ ሆይ። አሁንም በተስፋ መቁረጣችን ዘገየ ባልነው ነገር ሁሉ አንተ ትቀርበንና ማስተዋልን ትሰጠን ዘንድ እንደ ፈቃድህ ብለን እንድንጸልይ፣ ቢዘገይም ለበጎ ነው ብለን እንድናስበው ጌታ ሆይ ጸሎት ልታስተምረን ስለሆነ እናመሰግናለን። ይህንንም ተምረን በተግባር የምናውለው እና ከዛሬው ዕለት ጀምረን ጌታ ሆይ የምንጠቀምበት መንገድ እንዲሆን እንለምንሃለን። ሀሳባችን የሚሰርቀውን ነገር ከኛ አስወግድልን። በጸሎታቸው አስቡን ያሉ በሆስፒታል አልጋ ላይ ያሉ በስደት በመከራ በበረሃ ያሉ በየእስር ቤቱ ያሉ በጦርነት መሀል ያሉ በዘረኝነት በትዳር መፍረስ በብዙ ነገር በበሽታ ሁሉ የተያዙ አንዳንዶቻችንም ሳናውቀው በሽታ ይዘን እንዞራለን። በዛም አንተ ፈውስ ትሆነን ዘንድና ጌታ ሆይ በተለይ የድክመታችንን ነገር አንተ በምድር እያለህ ከበሽታቸው ትፈውሳቸው እንደነበር ከድክመታቸውም ትፈውሳቸው እንደነበር ጌታ ሆይ ይሄ መንፈስ መድክም ከስጋዊ ደዌ የማይለይ ነውና ልባችንን አንተ ተቆጣጠር። ከድክመታችን አንተ ፈውሰን አለማመናችን አግዝልን ጌታ ሆይ። አሁንም ስለሰጠህን እውነት ተባረክ። ይህንን ቃል እንድንማር ፈቃድ ስለሆነ እናመሰግንሃለን። በምናስተውለው መንገድ ስላስተማርከንና ስለምታስተምረን እውነቱን ስለገለጽክልን ጌታ ኢየሱስ ክርስቶስን ለእኛ እንዲሞት ፈቃድ ስለሆነ ጌታ ሆይ የአንተ ልጆች እንድንባል እድሉን ስለሰጠህን በመጨረሻም ወደ ሰማይ ስለምትወስደን እናመሰግንሃለን። እንደኛ የታደለ የለም ጌታ ሆይ የንጉሥ ልጅ ለመባል ምን ክብር አለ የማይገባን እና ያገኘን። ለዚህ ሁሉ እናመሰግንሃለን። ቸር አውለን። ይህንን ቃል ስንማር አሁንም በማስተዋል እንድናደርገው አድርገን አትለየን። በአንድ ልጅ በመድኃኒታችን እና በጌታችን በኢየሱስ ክርስቶስ ስም አሜን። እሺ፣ ዛሬ ብዙ ጥቅስ አለ። ኢየሱስ እንዴት መጸለይ እንዳለብን ያስተምረናል ይላል። ብዙዎቹም እናውቃቸው ጥቅሶች ናቸው። ሰኞም እሁድም ቅዳሜም ያነበብናቸው ናቸው። ስለ አባታችን ጸሎት ደንብ አድርጎ ያብራራልናል። መጽሐፍ ተጽፏል። ራሱ ስለ አባታችን ጸሎት በደንብ ተንትነው መጽሐፍ የጻፉ ፓስተሮች አሉ እና በጣም ጥልቅ ነው ትምህርቱ። ቢሆንም በምንችለው ያህል ነካ ነካ እናደርገዋለን። ኢየሱስ እንዴት መጸለይ እንዳለብን ያስተምረናል ይላል። በኢየሱስ ዘመን ውስብስብ ቃላትን መጠቀም ብዙ ጊዜ በቃል የተሸመደዱ ረዥም እና በጥንቃቄ የተቀረጹ ጸሎቶችን መጸለይ ትልቅ ቦታ የሚሰጠው ነበር ይላል። ኢየሱስ ስለ እነዚህ አይነት ጸሎቶች የሚናገረው ምንም መልካም ነገር አልነበረውም። ማቴዎስ 6:5-8 ኢየሱስ ከአንገት በላይ የሆኑ የታይታ ቅድስናዎች እንደሆኑ ይናገራል ይላል። ደቀ መዛሙርቱ ኢየሱስ ሲጸልይ አይተው እናም ጸሎት በሕይወቱ ወሳኝ ክፍሉም እንደሆነ ያውቁ ነበር ይላል። እናም ጥቅሶችን እናነባለን። እሺ፣ የመጀመሪያው ጥቅስ ማቴዎስ 6:5-8
አነባለሁ።
ተባረኩ። አንዳቸውን ብት
ማቴዎስ 6:5-8 ስትጸልዩም እንደ ግብዞች አትሁኑ። ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቁመው መጸለይን ይወዳሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህ በግልጥ ይከፍልሃል። አሕዛብን በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድከሙ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና።
ተባረኪ። ልክ ነው። በጣም አስፈላጊ ነው። ዝም ብሎ የታይታ ጸሎት እና ጾመኛ ነኝ ማለት ቤተክርስቲያን እሄዳለሁ ማለት ዝም ብሎ ለአዋጅ ነገር እንዳይሆን እና መጠንቀቅ እንዳለብን መሄዳችን ጥሩ ሳለ መጾማችን ጥሩ ሳለ መጸለያችን ጥሩ ሳለ ያለ ቦታው እንዳንጠቀምበት እና ለታይታ እንዳንጠቀምበት ነው ዋናው ትምህርት ዛሬ የምንማረው። ኢየሱስ ከአንገት በላይ የሆኑ ጸሎቶች የሚላቸው እነዚህን ነው። ደቀ መዛሙርቱ ይህን አይተው ነው የጠየቁት። የህይወት ወሳኝ ክፍል እንደሆነ ያውቁ ነበር ይላል። ሉቃስ 5:16-6:12 ሉቃስ 5:12
5:16 ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር።
እሺ ሉቃስ 6:12
በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ ለሊቱንም ሁሉ ወደ እግዚአብሔር ይጸልይ አደረ።
አሜን። ሉቃስ 9:18 ተባረክ።
አነባለሁ።
እሺ
ሉቃስ 22:41 ሰማል? ኦኬ።
አዎ ሰማል።
ኦኬ 41 እንደላል ምዕራፍ 22:41 እርሱም ከርሳቸው ጋራ የደንጊያውን ወርወራ ያክል በጉልበቱም ተንበረከከና ጸለየ።
እሺ አባረክ። እሺ 24:30 ደግሞ
24:30
ነው።
ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው ቆርቶም ሰጣቸው።
አሜን። እሺ ማርቆስ 1:35
መርቆሳን 35 ማለዳም ተነስቶ ገና ሌሊት ሳለ ወጣ ወደ ምድረ በዳም ሄዶ በዚያ ጸለ።
አሜን። ማርቆስ 6:46
6:46 እንዲህ ይላል ከሰነ በታቸው ወዲያ ወደ ተራራው ሄደ ይጸልይ ዘንድ።
አሜን። እሄ ነው እንግዲህ ኢየሱስ ክርስቶስ ቀንም ሌትም ዋትም ማታም ጸሎት ነው በጣም አስፈላጊ እንደሆነ እንረዳለን። እንግዲህ ኢየሱስም ከሌሎች ሃይማኖት መሪዎች ጋር ሲያነጻጽሩት ስለ ጸሎት ብዙ የማያውቁት ብዙ ነገር እንዳለ ተገነዘበ። ስለዚህ ደቀ መዛሙርቱ ወደ ኢየሱስ መጡና የታወን ጸልይ ዘንድ አስተምረን አሉት። ሉቃስ 11:1 ኢየሱስ ለደቀ መዛሙርቱ እና ለእኛ በእለት ተእለት ቋንቋ በቀላሉ መጸለይ የምንችለው የጸሎት ምሳሌ ሰጠን። ጸሎታችን ከልብ የመነጨ መሆን እንዳለበት አሳየላል። ሉቃስ 11:2-4 ማቴዎስ 6:5-6
ሉቃስ 11
2:4
አላቸውም ስትጸልዩ እንዲበሉ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን የዕለት እንጀራችንን ዕለት ዕለት ስጠን ኃጢአታችንንም ይቅር በለን እኛም ደግሞ የበደሉንን ሁሉ ይቅር ብለናልና ከክፉ አድነን እንጂ ወደ ፈተና አታግባን።
እሺ ማቴዎስ 6:5-15
ማቴዎስ 6:5-15 ስትጸልዩም እንደ ግብዞች አትሁኑ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ መዝጋያንም በዘግተህ በስውር ላሉ አባትህ ጸልይ በስውር የሚያይ አባትህን በግልጽ ይከፍልሃል። አሕዛብን በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተስ እንዲህ ጸልዩ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ መንግስትህ ትምጣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን። እኛም ደግሞ የበደሉን ይቅር እንደምንል በደላችንን ይቅር በለን። ከክፉም አድነን እንጂ ወደ ፈተና አታግባን። መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን።
አሜን። ተባረኪ። እና ያው ተደገመ ማለት ነው። ሉቃስ ላይ የሰማነው ነው የደገመው። እና ምን ይላል? መጀመሪያ
እስከ 13 ስለሆነ እስከ 13 ነው ይነበብ የተባለው።
አዎ ይቅርታ፣ ጨረሽ። አዎ
ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ
አባታችሁ ነው።
እስከ 15 ነው አንብቦ የተባለው፣ ከአምስት እስከ 15።
እሺ ጎ
ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም።
አሜን። ተባረክ። አመሰግናለሁ። ልክ ነሽ። እሺ፣ ሁላችንም በጣም አመሰግናለሁ። እና ይህን ካነበብን በኋላ ምን ልብ እንድንላቸው የሚለው በሰማይ የምትኖር አባታችን ሆይ ስንል የሁላችንም አባት መሆኑን፣ ስሚ ቀደስ ስንል ቅድስና የእግዚአብሔርን ቅድስና ማወቅ በአክብሮት በፊቱ እንድንቀርብ እንደሚያደርገን በማስተዋል መንግስት ትምጣ ስንል ደግሞ ክርስቶስን መመለስና እርሱ እስኪመጣ ደግሞ የመንፈስ ቅዱስ ማደሪያ መሆናችንን በመናፈቅ ፈቃድ በሰማይ እንደሆነ ስንል ደግሞ እንዲሁም በምድር ትሆን ስንል ራስን በማስረከብ የእግዚአብሔርን ፈቃድ በህይወታችን እንዲፈጸምና የምንፈልገውን ብቻ ከመጠየቅ ይልቅ እርሱ የተሻለ እንደሚያውቅ በማመን መጸለይ። የዕለት እንጀራችንን ስጠን ስንል ለስጋችን ምግብና ውሃ ለመንፈሳችንም በህይወት ለመቀጠል የሚያስፈልገንን ኢየሱስና ሕያው ቃሉን መጠየቅ። የሚበድሉንን ይቅር እንደምንል በደላችንን ይቅር በለን ስንል ደግሞ ንስሐ መግባት፣ ምሕረትን መፈለግ እና እግዚአብሔር ይቅር እንደሚለን የበደሉንን በነፃ ይቅር ማለትን ማስታወስ ይላል። ከክፉ አድነን እንጂ የሚለው ደግሞ ወደ ፈተና ማታግባን በዚህ ዓለም ካለው ክፉ ነገር ጥበቃና መጠጊያ መጠየቅ ይላል መዝሙረ ዳዊት 91። ስለዚህ ነው የሚናገረው፣ ብዙ ሰፋ አድርጎ ይናገራል። መንግስትህ ያንተ ነውና ኃይልም ክብርም ለዘላለም አሜን። እኛ የሆነውን ያለንና የምናደርገው ሁሉ የእግዚአብሔር መሆኑን አምነን መቀበል፣ ክብርና ምስጋና ለእርሱ ብቻ ልንሰጥ ይገባናል ይላል አንደኛ ዜና 29:11። ትንሽ ትንሽ ብቻ መጸለየውን አቁሞ በየቀኑ ጠዋት ከማንም በላይ የሚወደው ጋር ለምን አይነጋገሩም? ይህንን ማድረግ እንዳለቦ እያወቁ እንዳያደርጉ የሚከለክሎት ምንድን ነው? አሁኑኑ ከክርስቶስ ከኢየሱስ እንደጋበዞ አስቦ ይጸል ይላል። ይህ ነገር በጣም አስፈላጊ እንደሆነ ለመናገር ነው እና አንደኛ ዜና 19:11 የሚያነብልኝ ሰው ካለ
አነባለሁ። ይሰማል?
አዎ ይሰማል።
አንደኛ ዜና 19:11 አቤቱ በሰማይና በምድር ያለው ሁሉ የአንተ ነውና ታላቅነትና ኃይል ክብር ክብርም ድልም ግርማም ለአንተ ነው። አቤቱ መንግስት የአንተ ነው። አንተም በሁሉ ላይ ከፍ ከፍ ያል ራስ ነህ።
አሜን። በጣም አስፈላጊ ነው እና ከሱ ጋር መነጋገሩ በምንም ሊወዳደር ከማንም ሊወዳደር አይችልም። አሁን የምድር ንጉስ የምናውቀው ቢኖር በየቀኑ ብናወራ ትልቅ ክብር ይሰማናል። ስለዛ ለሰውም እንነግራለን። ይሄ ግን የሰማይን ምድርንም ሰማይንም የገዛ የፈጠረ አምላክ ኋላም የመዳን መንገዷን የከፈተ አምላክ የሞተላት ሕይወቱን የሰጠላት ዓለም ናት እና የዛም ሁሉ አጠቃሉ ሌሎችም ዓለማት አብሮ የፈጠረ ሰማይና ምድርን ብቻ ሳይሆን ፀሐይን ከዋክብትን ሁሉን የሰራ ከእሱ ጋር መነጋገር በጣም አስፈላጊ እንደሆነ ለማስተማር ነው የዛሬው ትምህርታችን። ሐሳብ ጥያቄ አሁን ከፍተዋል።
ጥያቄ አለ።
እሺ
ክርስቶስ አስተምረን ሲሉት አሁን የተነበበውን ሁሉ አባታችን ወይ በመባል የሚታወቀው የጌታችን ጸሎት በመባል የሚታወቀው አስተምሯቸዋል። በዚያን ጊዜ እነሱ ይሄን ቃል በቃል ይጸልዩት ነበር ወይስ እንደው ሐሳቡ ነው? እኛ ዛሬ ስንጸልይ ይሄን ቃል በቃል ማንጸልየው ለምንድን ነው? እንደዚህ ብለን እንድንጸልይ ነው ያስተማረን።
ጥሩ ጥያቄ ነው። አዎ በኦርቶዶክስ ሌላም ሰው ጸልዮ ሲጨርስ በአባታችን ሆይ ይከተላል አለ አንዳንዶቹ። እና ሁልጊዜ ስንነው ጸልየው እንትን የሚሉ። እሺ ጥሩ ጥያቄ ነው። መልስ መልስ የለም። እኔ ልሞክር እንግዲህ። ይሄ ሰምተን
አላስገባኝ ብሎ ቆይቶ ነው ይቅርታ።
ችግር የለም።
እንዳለ እንትኑን መጽሐፍ ቅዱስን ስናነብሳለ የሚለን ይህንን ጸልዩ ሳይሆን ያለው እንዲህ ጸልዩ ነው የሚለው። በእንግሊዘኛ ስንወስደው pray after this manner ነው የሚለው። ስለዚህ ያንን ጸሎት ሞዴል ነው እንጂ የጸሎት ቅርጽ ምን መምሰል እንዳለበት ጸሎት ከልብ የሚመነጭ ለአምላካችን የምናፈሰው ጽፈን የምናዘጋጀው ወይም ደግሞ አጥንተን የምንደጋግመው አይደለም። ጌታ ኢየሱስም የተናገረው ቃል ቁልፍ የሆነች ቃል እንዲህ ጸልዩ እንጂ ይህን ጸልዩ አይደለም ያለው። ያንን ደግሞ መጸለዩ ስህተት ነው ወይ የሚለው ሌላ ጥያቄ ከተነሳ ስህተት ነው ብሎ መናገር አይቻልም። ግን ጸሎት እሱ አይደለም። ያ የጸሎትን ቅርጽ አንድ በአንድ ሲተነተን ሌላ መጽሐፍ አንብቦ ማየት ይቻላል። እያንዳንዱ ከፍተኛ የሆነ ትርጉም አለው። ምን አይነት ጸሎት መጸለይ እንዳለብን፣ እግዚአብሔር አምላካችንን ከፍ ማድረግ እንዳለብን፣ ማመስገን እንዳለብን፣ ልመና ደግሞ እንደሚያስፈልገን፣ ከዚያ ደግሞ የልመናችን ደግሞ ማሳረጊያው ደግሞ የእግዚአብሔርን ክብር የሚገልጽ መሆን እንዳለበት በአጭሩ ስናስቀምጠው ያንን የሚመስል ነው።
አሜን። ተባረክ። በጣም ቆንጆ መልስ ነው የሰጠው። እሺ ተጨማሪ ተጨማሪ የሚሰጠው ካለ አጎት እንግዳው።
አይ ፓስተር ተወልደ በደንብ ባጭሩ አስቀምጦታል። እኔም እንደዛ ነው ማስበው። እንዲያውም ቅድም ፓስተሮች ብዙ መጽሐፍ ጽፈዋል ብለሃል። ከጻፉት አንዱ ፓስተር መላክ አለማየሁ ነው የጸሎት ያለ በሚል ርዕስ በአማርኛ ዘርዝሮ ጽፎታል። አባታችን ወይ የሚለውን ስም ጠቅላላ እያንዳንዱን ሀረግ በደንብ አብራርቶ ጽፎታል እና ያን መጽሐፍ ብታነቡት ይጠቅማቸዋል። እኔም ከፓስተር ተወልደ ጋር ሀሳብ ጋር ነው የምስማማው። እንትኑ ነው ንድፉ ነው እንጂ እንደው ያችኑ ደጋግሞ ማለት አይደለም ብዬ ነው እኔም የምስማማው። እግዚአብሔር ይስጥልኝ።
እሺ ተባረክ። ሌላ ተጨማሪ ጥያቄ ማለት ሀሳብ? እሺ እኔ ጥያቄ ጠይቃለሁ። ባለፈው ዳንኤል መስኮት ከፍቶ ጸለየ ነው የሚለው፣ ዛሬ ደግሞ በራችን ዘግታችሁ ጸልዩ ነው የሚለው። ሁለቱን እንዴት ነው የምናስታርቀው?
እኔ ለሞክር
እሺ
ካነበብናቸው ጥቅሶችም እኮ ብዙዎቹን ያየን እንደሆነ ክርስቶስ እንዴት ይጸልይ እንደነበረ ብዙ ምሳሌዎች ተሰጥቶናልኝ። አንደኛው በግሉ ይጸልይ ነበር እና በሌሊት ይጸልይ ነበር። ወደ ተራራ ወጥቶ ይጸልይ ነበር። በምድረ በዳ ሄዶ ይጸልይ ነበር እና ይሄ እንግዲህ ክርስቶስ የኛ ምሳሌያችን ነው ብለናል። እኛም በተለያየ መንገድ እንጸልይ እንችላለን ማለት ነው። እና ዳንኤል እንግዲህ እንደ በእግዚአብሔር ምን ያክል እንደሚመካና እንደማያፍርበት ፈርቶ ከመጸለይ ወደ ኋላ እንዳላለ ነው እንግዲህ መስኮቱን ከፍቶ የጸለየው። እሱ ያደርግ የነበረውን ወደ ኢየሩሳሌም ጽሎ ዞሮ ይጸልይ ነበር ነው አይደል የተማርነው? እንደዛው አደረገ። ፈርቶ እንዳትጸልይ በተባለበት ፈርቶ አልተደበቀም። እና እኛም በእግዚአብሔር ማፈር እንደሌለብን የግል ጸሎት በምንጸልይበት ግን ጊዜ ግን እኛና አምላካችን ብቻ ነው መገናኘት ያለብን። በዛን ጊዜ ለታይታ ስላልሆነ እልፍኛችን ዘግተን መጸለይ እንችላለን። ይሄ ነው ልዩነት ነው።
በጣም ጥሩ። እኔም እስማማለሁ። ዳንኤል ለታይታ ብሎ አይደለም በሩን የከፈተው፣ እንደ ልማዱ ነው ደግሞ ከቤቱ ነው በአደባባይ ሂዶ ሰዎች እንዲያደንቁለት አይደለም። እና ፈርቶም ደግሞ አልዘጋም በሩ። በጣም ቆንጆ አድርገሽ ነው የመለሽው። ተባረኪ። ሌላ ጥያቄ ከሌለ
ተጨማሪ ሀሳብ እሱ ላይ ዳንኤል በወቅቱ የነበረው አንድ የሚያውቀው ነገር ነበር። ሰለሞን ቤተ መቅደሱን የኢየሩሳሌምን ቤተ መቅደስ ሰርቶ ካስመረቀ በኋላ የማስመረቂያው ጸሎቱ ሕዝብህ የሚለውን ተንበርክኮ የጸለየው ተማርኮ በምርኮ ቢሄዱ የትም ቦታ ቢሆኑ ፊታቸው ራሳቸውን አዋርደው ወደዚህ ቤተ መቅደስ አንተ ወደ ባረከው ቤተ መቅደስ ቢጸልዩ በሰማይ ሆነህ ስማ የሚል ጸሎት ጸልዩ ነበርና እነ ዳንኤል ይህንን ያውቁ ነበር። ወደ ኢየሩሳሌም እስራኤላውያን ወደ ኢየሩሳሌም አቅጣጫ በራጭ መስኮታቸውን ከፍተው ይጸልዩ ነበር። አይ ቲንክ ሙስሊሞች ወደ መካ መዲና አቅጣጫ አድርገው የሚጸልዩት ከዚያ የኮረጁት ይመስለኛል። እርግጠኛ መሆን ባልችልም አንዱ ትንሽ ፈገግ የሚያሰኝ አንድ ሙስሊም ሲናገር የሰማሁት ፊቱን ወደ ሌላ አቅጣጫ አድርጎ ሲሰግድ ያገኘውና ወዳጁ ሌላ ሙስሊም ወደ መካ መዲና ሳይሆን ወደ ሌላ አቅጣጫ፣ አንተ ለምንድን ነው ወደዚህ አቅጣጫ አሁን የምትሰግደው ይላል። ምን ማለት ነው? እንዴ ወደዚያ ወደ መካ መዲና እኮ ነው አቅጣጫ መስገድ ያለብህ ሲለው፣ እንዴ ረቢ በዚህ ብቻ በአንድ አቅጣጫ ብቻ ነው ያለው? ሌላ ቦታ አይገኝም? እሱ በሁሉም ቦታ ይገኛል። ስለዚህ ወደ ፈለግኩት አቅጣጫ ሁኝ ብጸልይ ምን አገባህ ብሎ መለሰለት ይላል። እና አሁን እኛ አሁን ባለንበት እነሱ በዚያን ጊዜ የነበረው አሁን እንዳልኩት ሰሎሞን የጸለየውን ያ ጸሎት መሰረት አድርገው ነው በምርኮ ነበሩ እነ ዳንኤል። እና የሰሎሞንን ቃል ጠብቀው መስኮታቸውን ከፍተው ወደ ኢየሩሳሌም አቅጣጫ ይጸልዩ እንደነበረ ነው። አሁን ግን ሰዎች የተወሰነ ቦታ እኛ ፎከስ የምናደርግበት ቦታ የለንም፣ ክርስቲያኖች፣ የእግዚአብሔር ሕዝብ። ስለዚህ መስኮታችንን እልፍኛችንን ዘግተን እንድንጸልይ ጌታ ኢየሱስ የነገረበት ምክንያት እንግዲህ የተወሰነ ቦታ የለም፣ ቤተ መቅደስ በምድርም የለም፣ እኛው ራሳችን ቤተ መቅደስ ነን። ስለዚህ የሚቃረን ነገር የለውም። እነሱ በዚያን ጊዜ የነበረውን መሰረት አድርገው ያንን ይከተሉ ነበር። ዛሬ ግን ያ የለም። የምድራዊ ቤተ መቅደስ የሚባል እኛ አቅጣጫ ወስነን የምንሰግድበት የምንጸልይበት ምክንያት የለንም።
እሺ፣ እግዚአብሔር ይስጥልኝ። ልክ ነው። እስላሞቹ አሁን ወጣቶቹ ወሃቢ የሚሏቸው
በዚህ
ቀጥሎ ወንድሜ
ሀሳብ ለመጨመር የጸሎቱ አቅጣጫ በእርግጥ ጌታ ኢየሱስ ከሰማራዊት ሴትዮዋ ጋር በምናገርበት ጊዜ እናንተ ወደ ኢየሩሳሌም ሰግዳላችሁ እኛ ደግሞ ወደ በተራራ ብላ ስትናገር በተራራ ማየት ቀርቷል፣ እንደገና ደግሞ ኢየሩሳሌም ማየት ቀርቷል፣ እግዚአብሔርን የሚለምኑ ሰዎች በመንፈስና በእውነት ነው ብሏታል። እና ጌታ ኢየሱስ ወደዚህ ምድር ከመጣ ወዲህ አቅጣጫ የሚወስነው ነገር የለም። በዚያን ጊዜ አሁን የተባለው ሰለሞን እንደዚያ ብሎ ስለጸለየ አይሁዶች እንዲፈታተኑ ወደዚያ አይተው ጸልዩ ነበር መጀመሪያ ማለት ነው። እኔ አሁን ፎከሳችን ምንድን ነው? ቅድም አንድ እህታችን የተናገረችው ምሳሌያችን ክርስቶስ ነው። ከሁሉም የበለጠ እሱ የተናገራቸው ተናግሮ ራሱ ጸልዮ አሳየ እና የጸሎት ናሙና ማለት እና እንደ አህዛብ አትሆኑ ንግግራቸውን እንዳታበዙ ማለት ነው። ሁን እያንዳንዷን አንድ በአንድ ተናግረዋል። እና አሁን ባለፈውም እንዳየነው ጸሎት የጉባኤ ጸሎት አለ፣ የቤተሰብ ጸሎት አለ፣ የግል ጸሎት አለ። እነዚህን ሁሉ ጌታ ኢየሱስ እንዳስተማረን ከሱ ምሳሌ ፈቀቅ ብንል ሌላ መንፈስ ይመጣል። ይሄ የታወቀ ነው። ዛሬ ትንሽ ፈቀቅ እያልን ችላ እያልን ሌላ ቦታ እንደገባን ሁላችንም እያያችን ነው። እና ስለዚህ እርምጃችን ጸሎትም ቢሆን ጸሎት ማለት ምናልባት ብዙ ስንጸልይ ቆመን ወይም ቁጭ ብለን ወይም ተንበርክከን ስንጸልይ ጸሎታችን የሚሰማ ይመስለናል። ነገር ግን አይደለም። ጸሎት ልባችን ከሱ ጋር ሲገናኝ የብዙ ሰዎችን ጸሎት ማየት እንችላለን። እና የሐናንም ጸሎት አይተናል፣ ትናንትናም ከትናንት ወዳም፣ እንደገና ደግሞ ዳንኤልም ጸሎት አይተናል። ዳንኤልም ብቻውን ነው ያንን ሁሉ ሲጸልይ ነበረው። ጌታ ኢየሱስም ብቻውን ሆኖ ረጅም ጸሎት ጸለው ማቴዎስ ማነው ዮሐንስ ምዕራፍ 17 ላይ ያለውን። እንደገና ደግሞ ከሁሉ የበለጠ እሱ እንዲጸልዩ ካለ ሌላ አይነት መጸለው ምን ምንድን ነው? እስኪ ከእነ የተማርነው ዛሬ እያንዳ አድቬንቲስቶች እንደውም አይጸልዩም፣ አድቬንቲስቶች ምግብ ባይኖር አድቬንቲስቶች አይጸልዩም ብሎ ሰዎች ምሉት። ያ እነሱ የምሉት ጸሎት የትኛ ነው? ሰዎች እንዲሰሙ፣ ሰዎች ምንድን እንዲያደንቁ። አሁን ለምሳሌ እከሌ ለአንድ ሰው ብንጸልይ እከሌን ባርክ፣ እከሌን እንዲያርግ፣ እከሌን እንዲያርግ ብንል ያ እከሌ እንግዲህ ደስ ስለምለው ነው ብቻ ነው እንጂ ጸሎቱ ከልብ ለሰውም ብንጸልይ ለራሳችንም ብንጸልይ ለሌላም ብንጸልይ ልባችን ከሱ ጋር መገናኛቱ ነው። እግዚአብሔር የማይሰማ ጸሎት የለም። ነገር ግን እኛ ዛሬ የምንጸልይበት አጥላዩ ራሱ አዘማመሩ አካሁኑ ሁሉ ከአህዛብ የወሰድነው ነው። እንደ አህዛብ አትሆኑ ብለዋል እና በዚህ ላይ እንደውም በዚህ ላይ ትኩረት ብንሰጥ ይሻላል። ጌታ ኢየሱስ በተናገረው ምሳሌ ማለት ነው። እግዚአብሔር ይባርካቸው።
በጣም እናመሰግናለሁ። ቆንጆ አድርገው ነው የዘጉት። እሺ፣ አመሰግናለሁ። እንግዲህ ጊዜ ጨርሰናል። ተባረኩ። ስለተሳተፋችሁ አመሰግናለሁ። ጌታ ይባርካችሁ። ወዳችኋለሁ። ደህና ደሩ።
አሜን፣ አሜን። እግዚአብሔር ይባርክህ፣ አንተንም ጌታ ጸጋውን ያብዛልህ፣ አገልግሎትህን ይባረክ። በጣም ጥሩ የውይይት ጊዜ ነበረን። እግዚአብሔር አምላክ የተመሰገነ ይሁን። ብዙ ተምረንበታል። እንግዲህ በዚህ በተማርነው ደግሞ የጸሎት ሰዎች እንድንሆን ሁላችንንም እግዚአብሔር ይርዳን። ሁላችሁንም እንኳን ወደዚህ ወደ ሻሎም የቴሌኮንፈረንስ ፕሮግራም በደህና መጣችሁ ማለት ወዳለሁኝ። ዛሬ የተጸዳው ቁጥር የሚሆነው 7241 ነው። ወደ ሁለተኛው የፕሮግራማችን ከመተላለፋችን በፊት እህታችን የዛብ በመዝሙር ታገለግለን እንዳለች የዛብ ወልደብርሃን ከዛ በኋላ ወንድማችን ናትናኤል ብርሃኑ በቃል ያገለግለናል። አሁን ጊዜው ለዛብ ሰጣለሁ። ተባረክ። የዛ ሰማለህ አይደል? እሺ ተባረኩ። መስመር ላይ ቻት ነበር። አዎ የዛ የተሰማሽ አይደለም? ውጭና እንደገና ግቢ። ስልክሽ ግን ክፍት ነው። አንዴ ታገሳትኝ፣ ትገባለች ወጣለች። አሁን
ይሰማል?
አሁን ትሰማያለሽ? አዎ።
ይቅርታ እየተናገርኩ ነበር። እሺ፣ ቀጥታ ወደ መዝሙር እሄዳለሁ። እንግዲህ የዛሬ የምዘምረው መዝሙር ከመዝሙር መጽሐፋችን መዝሙር 207 እንዘምራለን። ሰባኪው አለ ከንቱ ነው የሚለውን መዝሙር ዘምራለሁ። ሰባኪው አለ ከንቱ ነው ከሰማይ በታች የሚሰራው ደስ የሚለውና የሚያዝነው ሁሉም በተሎ ሊያልፍ ነው። ከንቱ ነው ከንቱ ነው ሰባኪው አለ ከንቱ ነው ከንቱ ነው ከንቱ ነው የዚህ ዓለም ሀብት ከንቱ ነው። እንደ ኗሪ ሰው ብዙ ዓመት ስንደክም በዚህ ዓለም ንብረት ና ብለህ ብትጠራኝ በቅጽበት ምልመልስ ነይ ባንተ ፊት ከንቱ ነው ከንቱ ነው ሰባኪው አለ ከንቱ ነው ከንቱ ነው ከንቱ ነው የዚህ ዓለም ሀብት ከንቱ ነው። ሰው ሁሉ ይቅርታ ባለጸጋ ሆይ ለምን መዝገብክን ትሰበስባለህ? ዛሬውንም ትፈለግበት ዛሬውኑ ስትፈለግ በፍጥነት ለመሄድበት ሞት ተይዘ ከንቱ ነው ከንቱ ነው ሰባኪው አለ ከንቱ ነው ከንቱ ነው ከንቱ ነው የዚህ ዓለም ሀብት ከንቱ ነው። ሰው ሁሉ ከንቱ ይመስላል ዘመኑ እንደ ጥላ ያልፋል በቅጽበት አበባው ይረግፋል መታ ነው የዚህ ዓለም ሀብት ከንቱ ነው። ዘይቤል ስልኝ ጌታ ይባርካችሁ።
አሜን አሜን። አንቺንም እግዚአብሔር ይባርክሽ፣ ጌታ አገልግሎትሽን ይባርክ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ሁሉም ከንቱ የሆነውን ትተን መልካሙን መያዝ እንድንችል እግዚአብሔር ይርዳን። እሺ፣ እዚህ ቀጥለን ደግሞ እግዚአብሔርን ቃል የምንሰማበት ጊዜ ነው። የዛሬውን የስብከት አገልግሎት የሚወስድልን ቅድም እንደተናገርኩት ወንድማችን ናትናኤል ብርሃኑ ይሆናል። አሁን መስመሩን ለሱ ለቃለሁ። ተባረክ፣ ጌታ በሙላት ይገናኝ ናቲ።
አሜን። እግዚአብሔር ይስጥልኝ። ድምፅ ይሰማል?
አዎ ይሰማል።
መልካም። እንደምን አላችሁ? እንደምን አመሻችሁ? እንግዲህ በያላችሁበት ስፍራ ሁሉ የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ለማለት እወዳለሁ። የጸሎት ሕይወታችንን እግዚአብሔር እንደ ፈቃዱ እንዲቀይረው ከእርሱ ጋር ባለን ህብረት ደግሞ ማደግ እንድንችል እግዚአብሔር ይዳን። ትምህርት ያስተማራችሁትን የተዋያችሁትን ሁሉ እግዚአብሔር ይባርካችሁ። እንዲሁም ደግሞ የምድር ቆይታ የምድር ነገር ሁሉ ጠፊና ከንቱ እንደሆነ በማሰብ ለሰማያዊ ነገር መዘርጋት እንዳለብን የሚያስታውሰን ዝማሬን ያቀረበችልንን እህታችንን እግዚአብሔር ይባርክሽ ለማለት እወዳለሁ። እንግዲህ ከኔ ጋር አጭር ጊዜ ይኖረናል። ያው የጀመርነው ጥናት አለ፣ እግዚአብሔር የሚጠላቸው ነገሮች በሚል ዋና ርዕስ በተለያየ ንዑስ ርዕሶች የምሳሌ መጽሐፍ ምዕራፍ 6 ከቁጥር 16 እስከ 19 ያለውን ሀሳብ ለመተንተን እየሞከርን እንገኛለን። እንግዲህ ባለፉት ጊዜያቶች 6 ክፍሎችን አይተናል። በክፍል 6 እንግዲህ ለጥፋት የሚሮጡ እግሮች የሚለውን ሀሳብ በማየት እግዚአብሔር አምላክ ይህን ነገር ከኛ እንዲያስወግድልን በመጠየቅ የሮሜ መጽሐፍ ምዕራፍ 10 ቁጥር 15ን በመጥቀስ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው የሚለውን ሀሳብ ጠቅሰን እግዚአብሔር አምላክ ለዚህ በእንደዚህ አይነት ህይወታችንን እንዲቀይረው ተማጽነን ጨርሰናል። በዛሬው ቀን ጥናታችን ደግሞ ክፍል 7 ይሆናል። ክፍል 7 እንግዲህ ምሳሌ መጽሐፍ ምዕራፍ 6 ቁጥር 19 ላይ ያለውን የመጀመሪያ ክፍል በሐሰት የሚናገር ሐሰተኛ ምስክር እንግዲህ እግዚአብሔር ከሚጠላቸው ከተጠቀሱት ውስጥ ከ7ቱ 6ኛው ሆኖ ያለውን ሐሳብ በዛሬው ቀን ጥናታችን እንማራለን። በክፍል 7 እንግዲህ ሐሰተኛ ምስክር የሚለውን ሐሳብ ጠጋ ብለን ከቃሉ አንጻር ለማየት ለመተንተን ሐሰተኛ ምስክር ማለት ምን ማለት እንደሆነ እግዚአብሔር ሐሰተኛ ምስክርን የሚጸየፍ የሚጠላው ለምንድን ነው? በእንደዚህ አይነት የህይወት ልምምድ ውስጥ ካለን ደግሞ እንዴት ነው መውጣት የምንችለው? መፍትሄውስ ምንድን ነው የሚለውን ሐሳብ በእንደዚህ አይነት አስተዋጽኦ ለመሄድ እንሞክራለን። መቼም የቃሉ ባለቤት እግዚአብሔር ራሱ ነው። እግዚአብሔር እንዲያስተምረን እንጸልይ። ትጋርገ የምትወደን ያውና ቸር የዘላለም አባትና አምላክ እግዚአብሔር ሆይ ስለዚህ መልካም ጊዜና ሰዓት እጅግ አድርገን እናመሰግናለን። ጌታ ሆይ ስለወደድከን፣ ቃልህን ሰጠህን ስለወደድከን፣ እግዚአብሔር አምላኬና መድኃኒቴ ሆይ አንተነትን ይበልጥ የምናውቅበትን እድል ሰንታ በዛሃለን። ክብር ምስጋና ለአንተ ይሁን። ጌታ ሆይ ያጠናን ባለነው ትምህርት ደግሞ አንተ የምትጠራቸውን ነገሮች እግዚአብሔር ሆይ ነቅሰን በማውጣት በእኛም ህይወት ውስጥ እድል ሰንታ እንዳይኖራቸውና ዘላለም አባት እግዚአብሔር ሆይ ከህይወታችን አርቀን ጥለን ወደ አንተ መጠጋት የምንችልበትን መንገድ እየመረመርን እንገኛለን። ጌታ ሆይ ከማያልቀው በረከት እንድታስተምረን እንድትገስጸን፣ ለህይወታችን ደግሞ እግዚአብሔር አምላኬና መድኃኒቱ ገጣሚ የሚሆንን ሀሳብ በልባችን ላይ እንድትተክል እማጸናሃለሁ። ጌታ ሆይ የኔን ኃጢአት፣ በደል፣ መተላለፍ በደም ሸፍነ ደብቀ አንተ ብቻ እንድትታይ ጌታ ሆይ መንፈስ ቅዱስ ብቻ ለልባችን እንዲናገር እንዲያስ ምረን እንማጸናሃለን። በጌታ በኢየሱስ ስም አሜን። ሐሰተኛ ምስክር እንደሆነ እንደ ቀልድም በሚመስል መልኩ አንድ ድሮ ልጅ ሆኜ እያለሁ የሰማሁት ወይም ያየሁት ነገር ነበርና ምንድነው ታሪኩ? አንድ ሰው በከባድ ወንጀል ተከሶ ፍርድ ቤት ይቀርባል። አንድ ወዳጁ ደግሞ ያ ጓደኛው እንግዲህ እንዲፈታ በማሰብ ምስክር ይፈልጋል ከዛ በኋላ ወዲያ ሲልን ድንገት በመንገድ ላይ አንድ ሰው ያገኝና እንደው እባክህን ወንድሜ ቅበረኝ ተባበረኝ ምስክር ሆንልኝ ብሎ ያለውን ነገር አስረድቶ እንደዚህ ስትባል እንደዚህ ትላለህ እንደዚህ ስትባል እንደዚህ ትላለህ ብሎ በጉቦ ገስቶት ወደ ፍርድ ቤት ይወስዳል። እንግዲህ ብርድቱም በዛን ዘመን ተቀም ያለች ነበረች። ኦኬ እንደዚህ ነው በቃ እንደዚህ ማለትም አይከብደኝም በማለት እንግዲህ ለሆዱ አድሮ ያ ሰው ይሄዳል ማለት ነው። እዛ ወለ ፍርድ ቤት ይቀርባል። እዛ ዳኛው ጥያቄ መጠየቅ ይጀምራል። እንግዲህ በህግ ውስጥ ያለፋችሁ ሰዎች ታውቁታላችሁ፣ የመስቀልያ ጥያቄ ምናምን የሚሉት ነገር አለና ከዛ መቼም እንደዚህ በቦታው ነበር ይለዋል የተባለውን ነገር ያጠናውን የሸመደደውን ነገር ማለት ይጀምራል። ከዛ በኋላ ጊዜው በሄደ ቁጥር ትንሽ ነገሮች ጠጠር እያሉ መጡ። በቀስ በቀስ ዞር እያለ ያን ሰውዬ ገንዘብ የሰጠው ነው ያለ። ከዛ በርታ ብትቀጥል ቀጥል እያለ በምልክት ያሳያል። እዛ ነገሮች እየከበዱ ጥያቄዎች እየከረሩ ሲመጣ ላብ ላብ በመሆን እንደው በመጨረሻ እንካ ይኸው ብርህን እኔ መጨናነቅ አልፈልግም እንዴ በቃ ሳም ብሎ ብሩን ሰጥቶት ከፍርድ ቤት ወጣና ሐሰተኛ ምስክር እንደዚህ ነው። አንድ ሰው ይሄንን ዲፋይን ሲያደርገው ምን ማለት ነው እንደው ሐሰተኛ ምስክርን ቃል በቃል እንደዚህ ብሎ ገለጸው። ሐሰተኛ ምስክር ማለት አንድ ሰው ኢንቴንሽናሊ ወይም ሆን ብሎ ስለሌላ ሰው ሲዋሽ ስፔሻሊ በፍርድ ሂደት ውስጥ ወይም በኮንፍሊክት ሂደት ውስጥ ወይም ይሄ ጀስቲስ ወይም በፍትህ በሚባል ሂደት ውስጥ በምንም አይነት ሁኔታ እውነቱን እያወቀ ነገር ግን ሆን ብሎ ሌላን ሰው ለመጉዳት የሚደረግ ተግባር ነው ብሎ ሲገልጽ አንብቤያለሁ። ወይም እንደዛ በማለት ይገልጣል። እና ይህ ሐሰተኛ ምስክር እንግዲህ በተለያየ አይነት መንገድ ሊገለጥ ይችላል። ለምሳሌ ቅድም እንደ መግቢያ ታሪኩ ላይ እንደገለጥ ነው በፍርድ ቤት በፍርድ ሂደት ውስጥ መዋሸት ሊሆን ይችላል። ወይም ደግሞ ውንጀላን ውሸት የሆነ ውንጀላን ማሰራጨት ሊሆን ይችላል። ወይም ደግሞ የአንድን ሰው ስም በውሸት ማጠልሸት ማጥፋት ሊሆን ይችላል። እንዲሁም ደግሞ ይኖ በሰሚ ሰሚ የሚባል ሀሜትም ሊሆን ይችላል። እንግዲህ ሲጠቀለል ያላየነውን ያልሰማነውም ወይም የመጀመር ፍርስት ፐርሰን ሳንሆን ያላየነውን ያልሰማነውን ነገር እንደሰማን እንዳየን ሆነን ለሌላውኛው አካል ማውራት የሐሰተኛ ምስክር እርከን ውስጥ ይጠቃልላል ማለት ነው። ዘጸአት መጽሐፍ ምዕራፍ 20 ቁጥር 16 ላይ እንግዲህ ጌታችን ኢየሱስ ክርስቶስ እግዚአብሔር አምላክ ለሙሴ አስርቱን ትእዛዛት እንግዲህ በሲና ተራራ ላይ የሰጠበትን ታሪክ መዝግቦ ልንመለከታል እና መቼም ከአስርቱ ትእዛዛት ውስጥ አንደኛው በዘጸአት ምዕራፍ 20 ቁጥር 16 ላይ የተጠቀሰው ነው። በባልንጀራ ላይ ምን ይላል? በሐሰት አትመስክር። በባልንጀራ ላይ ምን አታደርግ? በሐሰት አትመስክር። አትመስክር እንግዲህ ከአስርቱ ትእዛዛት ውስጥ አንዱ እንደሆነ አየን። ምን ያክል ትኩረት እንደሰጠው ምን ያክል የሰው ልጅ እርስ በርስ በሚኖረው ሂደት ውስጥ ይህ ስርዓት ወይም ይህ ህግ ምን ያክል አስፈላጊ እንደሆነ ገላጭ ሆኖ እናገኘዋለን። እንግዲህ እያንዳንዳችን በእውነት የታሸ እንድንኖር ተጠርተናል። ልባችን የጠራ ሲሆንና በንጽህና ሲጠበቅ ድርጊታችንም ያማረ ይሆናል። ከውሸት ተፋተን ርቀን ነገር ግን በተቃራኒው ከሀቅ ጋር ስንቆራኝ እግዚአብሔር በህይወታችን እጅግ ይከብራል። በውሸት ኖረን ግን በተቃራኒው በውሸት ለሌሎች የቆምን ጊዜ ያን ጊዜ ውድቀታችን የሚጀምርበትን ጊዜ በራሳችን እንጀምራለን። እንግዲህ የሉሲፈርን ታሪክ እዚህ ላይ ማንሳት ይቻላል። በሰማያዊ ስፍራ ያ የመላእክት መሪ የነበረው ትልቅ ስልጣን የነበረው ያ ሉሲፈር በልቡ የነበረውን ቅንዓት ወይም የእግዚአብሔርን ዙፋን ለመንጠቅ ካለው ፍላጎት የተነሳ ሌሎችን ለማስተባበር የሄደበት ርቀት ይህ ነበር። በውሸት ሌሎችን መድረስ፣ በውሸት ያልሆነውን ነገር ተደረገ ብሎ በማሰብ ከሰማይ በሚያስደንቅ ሁኔታ ሰዎችን መላእክት ይዞ እንደወረደ እንመለከታለን። ስለዚህ በውሸት ኖረን በውሸት ለሌሎች የቆመን ጊዜ ነው ያን ጊዜ ትልቁ ውድቀት ይጀምራል። ምክንያቱም መጽሐፍ ቅዱስ ሲናገር ጌታችን ኢየሱስ ክርስቶስ ስለራሱ ሲናገር ራሱ ምን እንደሆነ እውነት ነኝ ይላል። ሰው በተቃራኒው ይሄድን ነው ማለት ነው። ይህም የውድቀትን መንገድ ያስጉዛል። እንግዲህ አስተኛ ምስክርን እግዚአብሔር እንደሚጠላ በግልጽ ተናግሮ እንመለከታለን። ቅድም በጠቀስኩት መግቢያ ላይ ባነሳሁት ሐሳብ ላይ ምሳሌ መጽሐፍ ምዕራፍ 6 ቁጥር 19 ላይ በሐሰት የሚናገር ሐሰተኛ ምስክር ብሎ ቃል በቃል ተጠቅሶ እንመለከታለን። እንግዲህ ታዲያ ቅድም መግቢያ ላይ እንዳነሳ ነው እግዚአብሔር አምላክ ታዲያ ሐሰተኛ ምስክርን ለምንድን ነው የሚጠላው የሚለውን ሐሳብ እንደ መነሻ አንስተን ሶስት ነጥቦችን ለመጥቀስ እንሞክር። የመጀመሪያው እውነትና ፍትህን ስለሚያጠፋ ነው። እግዚአብሔር አምላክ የእውነትና የፍትህ አምላክ ነው። በተቃራኒው በሐሰት የሚነገር ቃል ፍትህን ሲያዛባ ፍትህን ሲያበላሽ እንዲሁም ደግሞ የእውነት ተቃራኒ ሆኖ እንመለከታለን። እግዚአብሔር አምላክ በሐሰተኛ ምስክር ላይ በዘዳግም መጽሐፍ ላይ ያለውን ሐሳብ ስንመለከት ሲሪየስ የሆነ ፓኒሽመንት በዛ ላይ አድርጎ እንመለከታለን። በዘዳግም መጽሐፍ ምዕራፍ 19 ቁጥር 15 እስከ 20 ሲናገር ስለ በደል ሁሉ ክፉ በማድረግም ስለሰራ ኃጢአት ሁሉ በማንም ላይ አንድ ምስክር አይቆም፣ በሁለት ምስክሮች ወይም በሶስት ምስክሮች አፍ ነገር ሁሉ ይጸናል። ቁጥር 16 በአመፃ ይከሰው ዘንድ በሰው ላይ ሐሰተኛ ምስክር ቢቆም ሁለቱ ጠበኞች በእግዚአብሔር ፊት በካህናቱና በዚያ ዘመን በሚፈርዱ ፈራጆች ፊት ይቆማሉ፣ ፈራጆችም አጥብቀው ይመረምራሉ። ያም ምስክር ሐሰተኛ ምስክር ሆኖ በወንድሙ ላይ በሐሰት ተናግሮ ቢገኝ በወንድሙ ላይ ያደረገው ዘንድ ያሰበውን በእርሱ ላይ ትመልሱበታላችሁ፣ እንዲሁም ከእናንተ መካከል ክፋቱን ታስወግዳለህ። የቀሩትም ሰምተው ይፈራሉ። እንደዚህ ያለውን ክፋት ከመካከል ከእንግዲህ ወዲህ ደግሞ አያደርጉም። እንግዲህ እግዚአብሔር አምላክ የእውነትና የፍትህ አምላክ ስለሆነ ይህን ነገር አጥብቆ ይጠላል። ሁለተኛው እንግዲህ መልካም ስምና ሪሌሽንሺፕን ወይም ግንኙነትን የሚያበላሽ ስለሆነ እንግዲህ አንድ ውሸት የሰውን ስም ሊያበላሽና ህይወቱን ሊያጠፋ ይችላል። በሰሚ ስታቲስቲክስ የለኝ እንጂ ምናልባት የብዙ ሰዎች ህይወት የብዙ ሰዎች ትዳር በወሬ የፈረሰባቸው ይኖራል። በእንደዚህ አይነት በሰሚ ወሬ ሊወጡት ያልቻሉበትን አይነት ችግር ውስጥ የገቡ ብዙ ሰዎች ናቸው። ምሳሌ መጽሐፍ ምዕራፍ 25 ቁጥር 18 ላይ ሲናገር ይሄን ሐሳብ ይገልጣል። ምሳሌ መጽሐፍ ምዕራፍ 25 ቁጥር 18 በባልንጀራው በሐሰት የሚመሰክር እንደ መዶሻና እንደ ሰይፍ እንደ ተሳለ ምንድን ነው ይላል። ፍላጻ ነው። ይሄ አገላለጹ በጣም የሚያስደንቅ በባልንጀራውም በሐሰት የሚመሰክር እንደ መዶሻ ምንድነው? ጥሩ የሚቀጠቅጥ ምንድነው? ዲስትሮይ የሚያረግ የሚያበላሽ የሚያፈርስ ነገር የፖዚቲቭን ነገር ትዳ ነው በዚህኛው አንግል ስናየው ማለት ነው። እንዲሁም ደግሞ እንደ ሰይፍ እንደ ተሳለ ምንድነው ይላል? ፍላጻ ነው። የሚቆራርጥ የሚገል የሚያደማ አይደል? በሐሰት በባልንጀራው ላይ የሚመሰክርም እንደዚህ ነው። የነበረን ህብረት፣ የነበረን ግንኙነት፣ የነበረን መልካም መስተሳሰብ ከስሩ ነቅሎ ስለሚጥል እግዚአብሔር አምላክ ደግሞ ወንድሞች በህብረት ቢቀመጡ መልካም ነው ስላለ የህብረትን ሁኔታ እርሱ ስለሚወድ ከእርሱ ተጻራሪ ሐሳብ ሆኖ እናገኘዋለን። ሌላኛው ደግሞ ውሸትን በመደባበቅ ሂደት ውስጥ አይነተኛ ሚና ሲወጣ እንመለከታለን። ሐሰተኛ ምስክር እንግዲህ ይሄ ሐሰተኛ ምስክር ጥፋትን ለመሸፋፈን ኩራትን ለመደበቅ ወይም ደግሞ የሌሎችን ሰዎች በደል አጉልቶ ለማሳየት ብዙዎች ሲጠቀሙት እናያለን። ያደረገን አላደረገን በማለት በመሸፈን ያን ሰው ነፃ እንዲወጣ ወይም ያን ሰው የጎዳቸው ሰዎች እያሉ ነገር ግን በእንደዚህ አይነት በሐሰት ምስክር ያ ሰው ተዘልሎ እንዲኖር የሚያደርግ ነው። በመጽሐፍ ቅዱሳችን ውስጥ ትልቅ የሆነ የሐሰት ምስክር በታላቁ የፍትህ ዋናው መሰረት በሆነ አካል ላይ ተፈጽሞ እንመለከታለን። በማቴዎስ ወንጌል ምዕራፍ 26 ቁጥር 59 እና 60 ላይ ሲናገር ሳል እንግዲህ ታችን ኢየሱስ ክርስቶስ በመስቀል ላይ ሊሞት በሚያደርገው ሂደት ውስጥ የሐሳብ ቀርቦ እንመለከታለን። ቁጥር 59 የካህናቶች አለቆችና ሽማግሌዎች ሸንጎም ሁሉ እንዲገድሉት በኢየሱስ ላይ ምን አደረጉ ይላል። የሐሰት ምስክር ይፈልጉ ነበር አላገኙም። ብዙም የሐሰት ምስክሮች ምንም ቢቀርቡ ምን አላደረጉም ይላል አላገኙም። ማርቆስ ወንጌል ምዕራፍ 14 ቁጥር 56 ላይ ሲናገር ብዙዎች በሐሰት ይመሰክሩበት ነበርና ይላል ምስክርነታቸው ግን ምን አላደረገም ይላል ተሰማም። ሐሰተኛን ሰው በማምጣት ኃጢአት የሌለበትን እግዚአብሔር ልጅ ወንጀል በመደፍደፍ እርሱን በማጥፋት ሂደት ውስጥ የሚያሳትፍ አንደኛው ምንድነው ስርዓት ሆኖ እንመለከታለን። የሐሰት ምስክር እንግዲህ በዘመናችን ምናልባት you know like በፍርድ ቤት በሐሰት መመስከር በጣም ሬር ሊሆን ይችላል ወይም እኛም አንዳንዴ ልንፈራ እንችላለን አይደል? በጣም ሪስክ ነው። ምን እንዴት ነው እንደዛ ሊሆን የሚችለው? ወይም ከፍ ያለ ወይቱ የሚሰማናል፣ ዋጋውም ከፍ ያለ ሊመስለን ይችላል። አንዳንድ ጊዜ ደግሞ ሳናስተዋላቸው በጣም ጥቃቅን በሚመስሉ ሁኔታዎች ግን የሐሰትን ምስክር ተለማምደን እንገኛለን። እስቲ እነዚህ ነገሮች ምን ሊመስሉ እንደሚችሉ እንመልከት። አንደኛው ሁላችንም በእጆቻችን ባለ ስልክ ሊሆን ይችላል፣ በማህበራዊ ሚዲያ ሊሆን ይችላል ውሸትን ወይም የውሸትን መረጃ ለሌሎች ሰዎች ማሰራጨት፣ የማይመስልን ወሬ ፈጥሮ ማውራት ወይም ደግሞ እውነትነቱ ያልተረጋገጠን ነገር ያልተረጋገጠን ዜና ፈጥኖ ለሌሎች ማጋራት አንደኛው የሐሰት ምስክር ተደርጎ ይቆጠራል። ሌላኛው ደግሞ አሳምሽኖችን ወስዶ እንዲህ ሊሆን ይችላል ብሎ ያንን ነገር እንደ ፋክት ወይም እንደ እውነት በመውሰድ በዛ ሂደት ውስጥ መሳተፍ። ሌላኛው ደግሞ ሐሜት ያልተረጋገጡ ስቶሪዎችን እንደተረጋገጡ አድርጎ በማሰብ ሌሎች ለማዳረስ መሄድ። ሌላኛው ደግሞ ራስን ከጉዳት ለመጠበቅ መዋሸት ወይም ደግሞ ሌሎችን ለመጉዳት መዋሸት። ታዲያ ከእንደዚህ አይነት ልምምድ እንዴት ነው መውጣት የምንችለው? እግዚአብሔር ለምን እንደሚጠላቸው አየን። እግዚአብሔር አምላክ የእውነት እና የፍትህ አምላክ ስለሆነ የሰው ልጆችን ግንኙነቶች የሚያበላሽ ስለሆነ ኃጢአትን የሚሸፍን ስለሆነ እግዚአብሔር እንደሚጠላው አየን። እንዲሁም ደግሞ በቀን ተቀን ህይወታችን እንኳን ይሄ የሐሰት ልምምድ ምን ያክል በህይወታችን እንዳለ ተመልክተናል። ታዲያ እንዴት ነው ይህንን ነገር ልናስወግደው የምንችለው? እግዚአብሔር የሚጠላውን እግዚአብሔር የሚጸየፈውንስ ነገር እኛስ እንዴት ነው መጸየፍ? እኛስ እንዴት ነው መጥላት ከህይወታችን ማስወገድ የምንችለው የሚለውን ጥያቄ ማንሳታችን ቀጣዩ ሂደት ይሆናል። እንግዲህ በኤፌሶን መጽሐፍ ምዕራፍ 4 ቁጥር 25 ላይ እንደተነገረው ሁልጊዜ በማንኛውም ሁኔታና በምንም አይነት ነገር ውስጥ እውነትን እና እውነትን ብቻ መናገር። ኤፌሶን መጽሐፍ ምዕራፍ 4 ቁጥር 25 ላይ ሲናገር ስለዚህ ውሸትን አስወግዳችሁ ይላል፣ እርስ በርሳችሁ ብልቶች ሆናችኋል፣ እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ምን አድርጉ ይላል ተነጋገሩ። እያንዳንዳችሁ እከሌ ወይም እከሊት
ወይም ፓስተር ወይም ዘማሪት ወይም አገልጋይ ወይም የቤተ ክርስቲያን ሽማግሌዎች ወይም ዘማሪዎች አይልም። እያንዳንዳችሁ ከምኖቻችሁ ጋር ይላል፣ ከባልንጀሮቻችሁ ጋር ወይም ከሌሎች ሰዎች ጋር ምንን አድርጉ ይላል። እውነትን ተነጋገሩ፣ እውነትን ተነጋገሩ። ምንም ይሁን አነሰም በዛም በማንኛውም ሁኔታ ምን ማረግ እውነትን መነጋገር ያስፈልጋል። ሌላው ደግሞ አንድን ወሬ ወይም የሰማነውን አንድን ነገር ለሌሎች ከማካፈላችን በፊት ይሄ ነገር በእውነት እውነት ነው ወይ? ይሄን ነገርስ ባካፍለው እውነት ጠቃሚ ነገር ነው ወይ? እውነት ስለሆነስ ብቻ ያን ነገር ማካፈል ተገቢ ላይሆን ይችላል? ያ ነገርስ ማካፈሌ በእውነት ተገቢ ነው ወይ? አስፈላጊ ነው ወይ? ጠቃሚ ነው ወይ ብለን ልንጠይቅ ያስፈልጋል። ምሳሌ መጽሐፍ ምዕራፍ 18 ቁጥር 13 ሲናገር እንደዚህ ይላል። ምሳሌ 18 ቁጥር 13 ሳይሰማ ነገርን በሚመልስ ስንፍናና አፍረት ይሆንበታል። ሳይሰማ ነገርን በሚባረክ በሚመልስ በደንብ ማጣራት በደንብ ነገሩን መመርመር ያስፈልገናል። እንዲሁም ደግሞ በተራሩ ባልታ ሐሜት ውስጥ ከመሳተፍ ራሳችንን ልንቆጥብ ያስፈልጋል። እዛ መጽሐፍ ላይ ምሳሌ መጽሐፍ ምዕራፍ 20 ቁጥር 19 ሲናገር ዘዋሪ ሐሜተኛ ምስጢርን ይገልጣልና ከንፈሩን የሚያሞጠሙጠውን ሰው ምን አታርገው ይላል። አትገናኙ። የሚጠቅም ነገር ወይም ለህይወት መልካም የሆነ ህብረትን የሚያጠነክር እርስ በርስ ባለን ግንኙነት ውስጥ እንድናድግ ከዛም ባለፈ ከእግዚአብሔር ጋር ባለን ህብረት እንድናድርግ ሊያደርገን ስለማይችል ከእንደዚህ አይነት ሰው ጋር ምን ማረግ ያስፈልጋል? እንደው መወዳጀት ወይም መቆራኘት ኦፍኮርስ እንደ ክርስቲያን ያለውን እውነታ ልንነግረው ያስፈልጋል። ነገር ግን ሁሉም ነገር የምርጫ ነገር ነውና በእንደዛ አይነት ሂደት ውስጥ ለመሄድ ከመረጠ ግን መንገዳችንን ልንለይ ያስፈልጋል። መዝሙረ ዳዊት መዝሙር 15 ቁጥር 2 እና 3 ላይ ደግሞ እንግዲህ ቁጥር 1 ሲጀምር አቤቱ በድንኳን ውስጥ ማን ያድራል ይላል፣ በተቀደሰውም ተራራ ማን ይኖራል ይላል። እዛ ፈላ ይዘረዝራል በእንደዚህ አይነት ሂደት ውስጥ ወይም በዚህ በተቀደሰው ድንኳን ውስጥ የሚያድሩ ሰዎችን፣ አንደኛ በቅነት የሚሄዱትን ይላል፣ ሁለተኛ ጽድቅን የሚያደርጉ፣ ሶስተኛ በልቡ ምን የሚያደርግ እውነትን የሚናገር፣ ሶስተኛ በአንደበቱ የማይሸነግል፣ አራተኛ በባልንጀራው ላይ ክፋትን የማያደርግ፣ ዘመዶቹን የማይሰድብ እያለ ይቀጥላል። በአንደበቱ ምን የማያደርግ የማይሸነግል፣ በቅንነት ምን የሚያደርግ የሚሄድ። ስለዚህ ምናልባት እውነትን መናገር ዋጋ ሊያስከፍለን ይችል ይሆናል። እውነትን መናገር በእኛም ህይወት ላይ የሚያመጣው ዋጋ የሚያስከፍለን ነገር የምንወዳቸውን ሰዎች ምናልባት ያንን ነገር በማድረግ የሚጎዱባቸው ነገሮች ሊኖር ይችላል። ነገር ግን እውነትን መናገር በሁኔታዎች የተመሰረተ ሳይሆን እውነት አንጻራዊ ሳይሆን እውነት አብሶሉት መሆኑን በማመን ሁልጊዜ በምንም አይነት ሁኔታ በምንም አይነት ጊዜ ኮስት ቢሆን እንኳን እውነትን መናገር በተቀደሰ ድንኳን ውስጥ ከሚያድሩት ያ ካራክተር እንደሆነ ልናስብ ያስፈልጋል። ሌላው ደግሞ መቼም በእንደዚህ አይነት ሂደት ውስጥ ያለፍንባቸው ወቅቶች ሊኖሩ ይችላሉ። ለዚያ ከሆነ በእግዚአብሔር ፊት በመቅረብ ንስሐ በመግባት እንዲሁም ደግሞ በውሸት የጎዳናቸው ሰዎች በእንደዚህ አይነት በአስተት ምስክርነት ያቆሰልናቸው ሰዎች ካሉ ወደ እነርሱ በመሄድ ይቅርታ ልንጠይቅ ያፈረስነውን ነገር ልንገነባ ያስፈልጋል። ምሳሌ ማቴዎስ ወንጌል ምዕራፍ 5 ቁጥር 23 እና 24 ሲናገር እንግዲህ መባህን በመሠዊያው ላይ ብታቀርብ ይላል፣ በዚያም ወንድም አንዳች በአንተ ላይ እንዳለ ብታስብ ይላል፣ በዚያ በመሠዊያ ፊት መባህን ትተህ ሂድ፣ አስቀድመህ ከወንድም ጋር ታረቅ፣ በኋላም መጥተህ መባህን ምን አታርግ ይላል፣ አቅርብ። ስለዚህ ያፈረስነውን ግንኙነት በእንደዚህ አይነት ሂደት ውስጥ ያበላሸነውን ስርዓት መገንባት መጣገን መጀመሪያ ከእግዚአብሔር ጋር ያለንን ነገር በመጨረስ ቀጥሎ ደግሞ የጎዳናቸውን ሰዎች አፈረስናቸውን ህብረቶች ለመጠገን ልንነሳ ያስፈልጋል። እንግዲህ ስናጠቃለን በእውነት ምስክርነቶቻችን ምን ይመስላሉ? ምስክርነቶቻችን ከጨለማ ጋር የተቆራኙ ናቸው ወይስ ደግሞ ከብርሃን ጋር የተጨባበጡ? ስለሌሎች ሰዎች በምንናገረው ወይም ለሌሎች ሰዎች በምንሰጠው ኢንፎርሜሽን ወይም መረጃ ሊሆን ይችላል ምን ያክል እርግጠኞች ነን? እንደው በእንደዚህ አይነት ሂደት ውስጥ ካለፍንስ ዛሬ እግዚአብሔር አምላክ አንደበታችንን ሐሳባችንን ልባችንን እንዲያጠራት ፈቃደኛ ነን? ወገኖቼ በእውነት ኖረን በእውነት እንመስክር። ለየትኛው ጊዜያችን ምንድነው አይናችንን ጨፍነን በገለጠንበት ሂደት ውስጥ ነገሮች በፍጥነት ነው የሚቀያየሩት። እኔ በጣም ይደንቀኛል። ሰኞ ተብሎ አርብ ይደርሳል። ዩ ኖ በቃ ጃንዋሪ ተብሎ ሳናቀው አሁን ኦልሬዲ ሚያለቀ። በጣም ነው ነገሮች በፍጥነት የሚሆኑት እና እንደው በሰጠን እድሜ በጨመረልን በመረቀልን ህይወት ውስጥ በእውነት ኖረን በእውነት ልንመሰክር በእውነት ልንመላለስ የእውነትን አምላክ በህይወታችን ውስጥ ኖረን በእውነት እርሱን አሳይተን ልንመላለስ ያስፈልጋል። ያየነውን የሰማነውን ነገር ብቻ ሳንበረዝና ሳንከልስ እንናገር። በሚኖረን እርስ በርስ ግንኙነት ውስጥ ይሄ ምንድነው ዋናችን ይሁን። ምናልባት ያ መረጃ ለሌላው ሰው ሊጠቅም ይችል ይሆናል ብለው ከማሰብ ይልቅ ያየነውን የሰማነውን እርግጠኛ የሆንበትና ጠቃሚ የሆነውን ነገር ሳንበርስ ሳንከልስ መናገሩ እጅግ አስፈላጊ ነው። በጉዞ የምንገዛ ሸቀጦች ከቶ አንሁን በጉቦ፣ ዋጋችንን ከቶ አናሳንሰው። ዛሬ እግዚአብሔር አምላክ እንደዚህ እያለ ይጠራናል፣ ልጆቼ ታማኝ ደቀ መዛሙሬ ሁኑ። እግዚአብሔር አምላክ የእርሱን ካራክተር ወይም የእርሱን ባህሪ ልጆቹ እንዲያንጸባርቁ ይፈልጋል። እርሱ እውነት ነው። እርሱ የፍትህ አምላክ ነው። እሱ ከውሸት ጋር ከቶ ስፍራ የለውም። ስለዚህ የእርሱ ልጆች እንደመሆናችን መጠን ከዚህ አምላክ ጋር ልንቆራኝ፣ ከዚህ አምላክ ጋር ልንቀራረብ፣ ከዚህ አምላክ ጋር ካራክተሩን በህይወታችን ልናሳይ ያስፈልጋል። እንግዲህ መዝሙር 141 3 ላይ ያለውን ሐሳብ እንደ ጸሎት ወስደን እንቋጫለን። እንደዚህ ይላል መዝሙረ ዳዊት 141 ቁጥር 3 አቤቱ ለአፌ ጠባቂ አኑር የከንፈሮቼንም መዝጊያ ጠብቅ። ይሄን ሐሳብ ሜዲቴት በማድረግ ወደ አልጋዎቻችን ስንሄድ ወደ መኝቶቻችን ስንሄድ እግዚአብሔር ሆይ በእውነት ለአፌ ጠባቂ አኑር። አንዳንዴ ራሴን ኮንትሮል ማድረግ ይሳነኛል። ምን ማውራት እንኳን እንዳለብኝ አላውቅም። በራሴ ላይ እንኳን ስልጣን የለኝ። ስለዚህ እግዚአብሔር ሆይ እባክህን ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ምን አድርግ ጠብቅ በማለት እግዚአብሔር አምላክ ከሚጠላው ምግባር በመራቅ ከእርሱ ሐሳብ ጋር የሚቆራኝን ህይወት እንዲሰጠን በጽድቅ መንገድ የሚያራምደውን ማንነት በህይወታችን ውስጥ እግዚአብሔር አምላክ እንዲያንጸባርቅ በመጸለይ ከእርሱ ጋር እንድንቀርብ አድማችኋለሁ። መቼም እግዚአብሔር አምላክ ቸር አምላክ ነው። የምንናገረውን ከአንደበቶቻችን የሚወጡ የምስክርነት ቃሎች ከአንደበቶቻችን የሚወጡ ንግግሮች ሁሉ በጸጋ የተቀመሙ በእውነት የታሹ እንዲሆኑ እግዚአብሔር አምላክ በጸጋው ይርዳን። እግዚአብሔር ይባርካችሁ።
አሜን አሜን። ወንድማችን ናቲ አንተንም እግዚአብሔር ይባርክ። አገልግሎትህን ጌታ ይባርክ። ጌታ ደግሞ እንግዲህ ብዙ እያስተማረን ነው። በዚህ በተማርነው መኖር እንድንችል ሁላችንንም ማደግ እንድንችል ለፍርድ እንዳይሆንብን እግዚአብሔር ይርዳን። አሳይመንታችን ተጠቅመን በጌታ ፊት በጸሎት ሁልጊዜ መቅረብ እንድንችል እግዚአብሔር ይርዳን። ተባረኩ። አሁን እንግዲህ ቀጥሎ ደግሞ የዝማሬ ጊዜ ነው የሚኖረን። አሁን እመታችን የዛብ በመዝሙር ታገለግለናለች።
እሺ እግዚአብሔር ይስጥልኝ ለዚህ እድል። ወንድማችንም ሳይንሳይ ባከልለው መልካም አገልግሎት። ከዚህ በመቀጠል አሁንም የምዘምረው ከመዝሙር መጽሐፋችን ውስጥ ነው። መዝሙር 82 እንዘምራለን። እንዴት ያለ ወዳጅ አለኝ የሚለው መዝሙር ዘምራለን። እንዴት ያለ ወዳጅ አለኝ አስቀድሞ ወደደኝ በፍቅሩ ወደ እርሱ ሳበኝ ወደ እርሱ አቀረበኝ በፍቅሩ ገመድ አሰረኝ ሊፈታዬ ማይቻል እኔ የእርሱ እርሱ ሜኔ እስከ ዘላለም ድረስ። እንዴት ያለ ወዳጅ አለኝ ደሙን አፈሰሰልኝ ሕይወቴን ብቻ አይደለም ራሱንም ደግሞ ሰጠኝ። ለራሴ አንዳች የለኝም የፈጣሪ እንጂ ልቤ ብርታቴ ሕይወቴ እርሱ ነው ለዘላለም። እንዴት ያለ ወዳጅ አለኝ ኃይል ሁሉ የተሰጠው በሕይወት መንገድ ሲራመድ ወደ ሰማይ ሊያደርሰኝ የዘላለም ክብሩ ታየኝ እኔ ሊያደስ ሊያደፋፍረኝ አሁንም በሞት ጋ ልስራ ለዘላለም እንዳው። እንዴት ያለ ወዳጅ አለኝ ቸር እውነተኛ ታጋሽ ጠቢብ መካር ፈቃድ መሪ ለሚወዱትም ጋሻ ነው ከብርቱ ወዳጅ ኢየሱስን ማን ሊለየኝ ይችላል? በሞት ሆነ በሕይወትም ለዘላለም የእርሱ ነው። እግዚአብሔር ይስጥልኝ። ጌታ ይባርካችሁ።
አሜን አሜን። አንቺንም እግዚአብሔር ይባርክሽ፣ ከጸጋውን ያብዛልሽ። እግዚአብሔር ይርዳን እስከ ሞት ድረስ የታመን እንድንሆን የተጸጋውን ያብዛልን ለሁላችንም። እሺ፣ ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን። አሁን ደግሞ የምስጋናና የጸሎት አደራ የምንቀያየርበት ጊዜ ነው። ጊዜውን ለጉባኤው እሰጣለሁ። ምስጋና ጸሎት አደራ ያላችሁ ቀጥሉ።
እኔ እግዚአብሔርን አመሰግናለሁ። ክብር ምስጋና ለእርሱ ይሁን። ምሕረቱን፣ ቸርነቱን፣ ጸጋውን አብዝቶ በወጣንበት በስራችን ሁሉ እሱ ሞገስ ኃይል ጉልበት ሆኖን እንደገናም ደግሞ ቃሉ እንድንሰማ ይህን ጊዜ ባርኮና ቀድሶ ለሰጠን የምስጋና የንስሐ ጊዜ ለሰጠን አምላካችን ምስጋና ይድረሰው። ሰንበት ምስ በማወያየት ጀምሮ በዝማሬም በቃልም በመምራትም በጸሎትም የምታገለግሉት ሁሉ ጌታ አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። እኛም እንደተማርነው እንደሱ ቃል መመላለስ እንድንችል ጌታ አምላክ ይርዳን። ያፋችን ቃልና የልባችን ሀሳብ በሱ ፊት ያማረ እንዲሆንልን እግዚአብሔር አምላክ አንደበቶቻችን ይቆጣጠርልን። ምሕረቱን በእኛ በልጆቻችን በእናታችን ላይ ላደረገ ጌታ ምስጋና ይድረሰው። ስለ ሁሉም የእግዚአብሔር ስም የተመሰገነ ይሁን። ሁላችሁንም ጌታ አምላክ ይባርክ። ደህና አደሩ።
አሜን። ማርሸት፣ እግዚአብሔር ይባርክሽ አንቺንም። አሜን።
ሄሎ።
አቤት።
እንደምን ዋላችሁ?
እግዚአብሔር ይመስገን። እንደምን?
እግዚአብሔር ምስጋና ለሱ ይሁን። እሱ ያልተመሰገነ ማን ይመሰገናል? ከፍ እናደርገዋለን፣ እናመሰግነዋለን። ለእኛ እሱ ምሽትና ንጋት ፈረቃ ሰጥቶ ከቀን ወደ ቀን ከሳምንት ወደ ሳምንት ወር ወደ ወር ከአመት ወደ አመት እያደረገ እድሜ ላይ እድሜ ይጨምርልናል። እናንተንና ይችን መስመር ሰጥቶ ለእኛ ለደካሞች ከቤታችን ቁጭ ብለን ይህን በረከት እንባረከዋለን። ተባርከን ተቀድሰን ግን እሱ መሆን ያቃተንን የስ አድርገን በላ ነው ጠጣ ነው ከድንጋይ ላይ ውሃ እያፈሰስነ ዘሩን ማብቀላቅቶነ መቋጠሪያ መጨበጫ ተሽ መቋጠሪያ መጨበጫ እሱ ይሆናል። እሱ ነው በመንፈሱ ማልቶ መቋጠሪያ መጨበጫ የሚሆን ሌላ አይደለም። እሱ ነው አድራጊያችን ፈጣሪያችን። አሁንም በጠላት ተጋያችን ሲታግለን ጠላት ሊወጣን ሲፋፋሽግ እሱ ጋር ዶ እሱ ከሌሎ እኛን ህንጋትና ሀሚሸት የሚያደርሰን እሱ ጠጋ ላይ ነው። እኛን ሊወጣን ነው የሚሰለፍ ጠላት ግን በሱ እጅ ተይዘናል። እናመሰግነዋለን። ምስጋና ለሱ፣ ክብር ለሱ ይሁን። ለእኛ ያላደረገው ለእኛ ያልሆነው ነገር የለም አድርጎልና፣ እናመሰግነዋለን። ምስጋና ለሱ፣ ክብር ለሱ ይሁን። አደረገልኝ እና ከፍ ከፍ አድርጌ አመሰግነዋለን። ይህ ጨለማ ወጥቶ እዚህ ብርሃን አድርሶኝ ይህን በረከት ሲባርከኝ አመሰግነዋለሁ። ምስጋና ለሱ፣ ክብር ለሱ። እኛም በተማርንበት በተባረክንበት እናኑርበት። እናንተም ተባረኩ፣ ብርኩኑ፣ ጠጋውን ያብዛላችሁ፣ ከፍ ከፍ ያድርጋችሁ። ደከመን ታከተን ሳትሉ ሴቶችም ወንዶችም የምታገለግሉ በሌትም በቀንም እሱን አገልግላችሁ እኛን የባረካችሁ ባርኮ ይቀድሳችሁ። ከተባረከ ዘማሮቹንም መሮቹንም አስተማሮቹን ባርኮ ይቀድሳቸው። ተባረከ ተቀድስ ያውላችሁ። እኛም በተባረክንበት እናኖረታችሁ። መኖር ያቃተንን ያኑረን፣ ጠጋውን ያብዛልን። እና ላደረገልኝ ከፍ አድርጌ ምስጋናውን አቀርባለሁ። እናንተም አመስግኑልኝ። እምጠልይበት አለኝ የልቤ ጦለት አደራ የከበደኝ ጦለት እምጠልይበት አለኝ። ጠልዩልኝ። ተባረኩ ብርኩ ነው። ለታመሙን ጠልይ፣ መከራ ለደረሰባቸውን ጠልይ። ለአቶ ግርማ ለብዙ ጊዜ በተቸገሩት ለተጨነቁት መለመዱ በዚች መስመር ያገለግለ እየባረከ እየቃደሰ አንግፋ እንደፍታ በእግሩ ጫማ እየጠየቀ ያባት አለም አራትሱ የሚጠናባት አይደለም። ጠላት ነው ጠንቶ መከራውን የሚያሰቃይ በሰው ላይ ጠላት ሆን ወለቅ አርጎ ጥሎ ልጆቹ ላይ እሱ ምረቱን ሰጥቶ ምስጋናቸውን ይዘው በፊት ሲቀርቡ ለእኛም ደስ ይበላል፣ እነሱም ደስ ይበላው። እነ ሁለት አስቴር ወይዘሮ አበበች እንጠልይላቸው። ላረገዙ መገልገል፣ ለታሰሩ ማስፈታትን፣ መከራ ለደረሰባቸው መጠናናትን ሰጥቶ በጠጋው ሸፍኖ ለሀገራችን፣ ለመስመራችን፣ በችግር ላለችው፣ በስደት ላለው ወገናችን በስደት ላይ ሆነው ሆት ውለን ወት ንደር እያሉ አንገታቸው የጌጣቸው መቀመጫ ተው እየተቸገሩ ሜዳ ላይ ፈሰው ያሉትን ወገኖቻችን እንጠልይላቸው። እሱም ይስማን፣ እኛም እንጠልያለን። ያልሰማነ ሆኖ አይደለም፣ ጦለ ኃጢአታችን በዝቶ ነው። እሱ አልሰማነ ያለው አልሰማን ብሎ አይደለም፣ ኃጢአታችን ነው የዘጋብን ነው ኃጢአታችን ጥሎ። እሱ ጦለታችን ይስማ፣ አገራችን ተስፋውን ያብዛላት። አገራችን ብቻ ማደለይ ሰማይ በዘረጋ መሬት በዘረጋ ለተዘራው መርዝ ዘር ከጥልቁ ባህር ጥሎ እንደ ጥሬ ለፈሰሰው እንደ ቅጠል ለረገፈው ሕዝብ እሱ ይድረስልን፣ ጠጋውን ያብዛልን። ያላየ ሆኖ አይደለም፣ ኃጢአት በዝቶብን ነው ኃጢአታችን ከጥልቁ ባህር ጥሎ። እሱ ይማለደን፣ ጠጋውን ያብዛልን። ያለ እሱ ጠጋኛ መድኃኒት የለን። ጠጋውን አብዝቶ በጥበቡ ይሞላል። ተባረኩ በረኩኑ። ደህና አደሩ።
አሜን አሜን። እግዚአብሔር ይባርክሽ አንቺንም። አሜን። እግዚአብሔር የተመሰገነ ይሁን። እንጸልያ።
አሁን ነው ስምትው አንተ ስትገስት ያለሽ እንደሰው ምክሩ ያራጣሽም እኔ ደስ እንዳይለኝ በለሽ ነው። እንኳን ደስ አሰኝሽ ተባረኪ። በረካሁኝና በረካሁን ሁላችሁም። አንድ ሰው ሁለት ሰው አይደለም፣ ይችን መስመር የያዛት ሁላችሁም ተባበራችሁ ነው። በተባረካችሁበት ያኑራችሁ። ተባረኩ ብርኩኑ። ደህና አደሩ።
አሜን አሜን። እግዚአብሔር የተመሰገነ ይሁን፣ ክብር ሁሉ ለእርሱ ይሁን። አቤት አሉ ያልሽው እህቴ ቀጤ
ሎ አማረች ነኝ።
እሺ አማረች፣
እኔም ይህን ሁለት ሳምንት መስመሩን በሚገባ እየተከታተልኩም እያገለገልኩም አልነበረም። የሆነ እንግዲህ ጉዳይ ይዤ ነበር። በእግዚአብሔር ፊት ለረጅም ጊዜ ጸልዬ መልስ ሰጥቶኛል እና ባሳለፍኩባቸው ቀናቶች በእውነት በግሩም ሁኔታ እግዚአብሔር ከገመትኩት በላይ አድርጎልኛል። ወገኖቼንም ቀስቅሶ በእውነት እኔ በፍጹም ባልጠበቅኩት ሁኔታ ነገሮቼን አከናውኖልኝ በደስታ ጉዳይን ጨርሻለሁኝ። ክብር ለእግዚአብሔር ይሁን። ስላደረገልኝ መልካም ነገር ምስጋናዬን አቀርባለሁ በወገኖቼ ፊት። ወደፊት ደግሞ ለሚሆነው ደግሞ በጌታ ፊት በጸሎት አሁንም እንድታስቡኝ አጠቃላይ የኔንም ሆነ የልጄን ጉዳይ በፊታችሁ አቀርባለሁኝ። እግዚአብሔር ታላቅ ነው በእውነት ከሚገምተው በላይ እኔ አይቼ እንዳመልከው ሆኖኛል በዚህ ጊዜ እና እግዚአብሔርን እጅግ አድርጌ አመሰግነዋለሁኝ።
አሜን አሜን። እግዚአብሔር የተመሰገነ ይሁን። የረዳችሁ ያደረገላችሁ እግዚአብሔር ይባረክ። እሺ እንጸልያለን። እግዚአብሔር ደግሞ ጸሎታችንን ሰምተው በምስጋና እንድንመለስላችሁ እግዚአብሔር ይርዳን። ተባረክ ያማረች።
ምስጋና አለኝ።
እሺ በፈቃዱ ቀጥል።
እኔም እግዚአብሔር እጅግ በጣም ሰግነዋለሁ። ለረጅም ጊዜ አይኔ ታሞ ሕክምና ላይ ነበርኩ። አሁንም ሕክምና ላይ ነኝ። ያው ይከታተሉታል እንጂ በደንብ ድኗ የግራ አይኔ የሚገፈፍ ተገፎ እዛ በኋላ ከውስጥ የተሰራ ነበር። ዶክተሮቹ ሲሰሩት ይድናል ብለው አይደለም የሰሩት፣ ያው ከጠፋ ሚጥፋ ብለው ነበር የሰሩት። ግን እግዚአብሔር ተአምሮን አሳይቷል እና እግዚአብሔር ስለረዳኝ በፍጹም ይድናል ብዬ አይደለም የሰራሁት ብሎ ዶክተሩ ራሱ የእግዚአብሔር እጅ ያለበት ብሎ እስኪደነቅ ድረስ ነው የሆነው እና እግዚአብሔር ክንዱን ስላሳየ በእኔ ላይ ስሙ የተባረከ የተቀደሰ ይሁን።
አሜን አሜን አሜን። እግዚአብሔር ይመስገን። በዶክተሮችም ላይ መጠቀም የሚችል አምላክ አለን። ለዛ እግዚአብሔር እንድታደርግ እናመሰግነዋለን። አሜን። እሺ
ይሰማል?
አዎ ትሰማለች። መቤት እየከተ
እግዚአብሔር ምስጋና ይገባዋል ያደረገልን ለሚያደርግልን ሁሉ ልባችን መሻት ሁሉ አንዱ ሳይቀር እግዚአብሔር እንዳስፈላጊነቱ ያደርግልን። ጸሎታችን ለሰማ እግዚአብሔር ስሙ ይባረክ፣ ስሙ ከፍ ይበል። በዚህ መስመር ለምታገለግሉ በእያንዳንዱ የስራ ዘርፍ እየገባችሁ ምስጋና ይገባችኋል። እግዚአብሔር አገልግሎታችሁን ይባርክ፣ መክሊታችሁን ያስፋ፣ ጊዜያችሁን ይባርክላችሁ። ቤታችሁን፣ ትውልዳችሁን፣ ልጆቻችሁን፣ የምታስቡትን ሁሉ እግዚአብሔር የምትመኝቱን ሁሉ እንደ በጎ ፈቃዱ መልካሙን ያደርግላችሁ። ጽኑ በማገልገል ቀጥሉ። እኛም ደግሞ ተቀምጠን የምናዳምጥ ደግሞ የሰማነው በአእምሯችን ለልባችን ጽላት እንደገና ደግሞ እያንሰላሰልን እያሰብን ወደ እግዚአብሔር አጥብቀን የምንቀርብበት ዘመንና ጊዜ እንዲሆን እግዚአብሔር ይርዳን። ልቦናችን የተከፈተ ያደርገው አምላኬ። በእውነትና በመንፈስ ያንጸን ያሳድገን። በፍቅር መንፈስ እግዚአብሔር ከሌሎች ጋር በፍቅር እንድንኖር ከጎረቤትም ከቤተሰብም ከምናገኘው ከምእመንን ጋርም ከሁሉም ጋር ቀድዬ ድምፅህን ስለሰማሁ አመሰግንሃለሁ። እግዚአብሔር ደግሞ ምሕረት ስላደረገልህ ስሙ ከፍ ይበለን። ጌታ መጨረሻው ደግሞ መደምደሚያው መልካም እንዲሆንና ገና በምስጋና እንድንቆም ይርዳን አማርችም እንኳን ደስ ያለሽ እንኳን እግዚአብሔር አሳሽን ሞላልሽ እና ለሀገራችንን ጸልይ በርትተንን ጸልይ ለወገናችንን ጸልይ በዚህም ሀገር መኖሪያ ፈቃድ አጥተው የስራ ፈቃድ አጥተው የሚሰቃዩ ብዙዎች ናቸው ለእነሱም ደግሞ እንጸልይ በየቦታው ያለ ስደተኛ ሁሉ እየተቸገረ ነው ያለ ጊዜው ከፍቷል እና እግዚአብሔር ደግሞ ይህ የመንግስት ወንጌል የመጨረሻው ምልክት ነው እና እግዚአብሔር በተሎ ነገሩን ሁሉ እንዲጨርስና እንዲመጣልን ለመምጣቱ ስራን እንድንሰራ በተሎ እንዲመጣ ለማድረግ ስራውን መስራት አለብን። ስለዚህ ለዚህ እንድንሰራ እንድንተጋ እግዚአብሔር እኛ ጋር አይሆን ሰላም ጥሩ
አሜን አሜን። እግዚአብሔር ይርዳን። ተባረክ መሬትዬ። ጌታ ሁሉም ነገር ለክብሩ ለጌታ ይሁን። ተባረኩ። በምስጋና የቀረባችሁት ሁሉ ሌላ ምስጋና አለ?
አዎ እኔ ጋር
አለ። እሺ ጋሻ
የቤተሰብ አራክ ነው ግን እግዚአብሔር የተመሰገነ ይሁን። ባለፈው ጸልዩልኝ ብያችሁ መርሱን በፍጥነት አግኝቻለሁ። አሁን የመጨረሻ ፓርት ነገ አንድ ቀጠሮ አለ በኢትዮጵያ ዛሬ ማታ ማለት ነው። በዛም ጌታ እንዲረዳኝ በመስሪያ ቤትም የተወያየነው ነገር አለ ቋሚ ለመሆን። በኤጀንሲ ነበር የምሰራው፣ አሁን ቋሚ ለመሆን ፕሮሰስ ላይ ነኝ። በዛም ጌታ እንዲያስተካክል ነገሮችን እንድጸልዩልኝ ሁለቱን ነገር ማለት ነው። ጌታ ይባርካችሁ። እስካሁንም ስለጸለያችሁልኝ መልሱን ስላገኘው እግዚአብሔርን አመሰግናለሁ። አሁንም የሚበጀውን እንዲያደርግልኝ ጸልዩልኝ። ተባረኩ። ደህና ደሩ።
አሜን። እግዚአብሔር የተመሰገነ ይሁን። እስካሁን የረዳህ አምላክ አሁንም መጨረሻውን ያሳምራል። በእምነት ደስ እንቀርባለን። እግዚአብሔር የተመሰገነ ይሁን። እሺ
እኔ እግዚአብሔር አመሰግነዋለሁኝ።
እሺ
እግዚአብሔር ስም ይባረክ። እሱ በሰማይ በምድር ከፍ ከፍ ይበል። የሚሰማን የሚያደርግልን በቶሎ መልሱን የሚሰጠን አምላክ ነው ያለን። እናመሰግነዋለን። ስሙ ይባረክ። አመሰግናችሁት ሁሉ እግዚአብሔር ይባርካችሁ። ተባረኩ። ለምንድነው በፍቃዱ እንኳን እግዚአብሔር አሰበህ፣ ምሕረቱን ቸርነቱን እንኳን ለገሰልህ። ተመስገን ስላበራልህ፣ አይንህን ስለከፈተልህ፣ ከአንተ ጋር ስለነበረ እግዚአብሔር ስም ይባርክ ላልሁኝ። ጋሻውም እንኳን እግዚአብሔር አሳካልህ፣ የጸሎታችንን መልስ እንኳን መለሰልን። እግዚአብሔር ስም ይባርክ። አሁንም ያለውን ደግሞ እንደዛው እንዳለፈው ፍቃዱ ያደርግልህ። አማረችም እግዚአብሔር ይመስገን፣ ጸሎትሽን ስለሰማ መልሱን ስላገኘሽ፣ ምሕረት ቸርነቱ ባንቺና በቤትሽ ስለሆነ እግዚአብሔርን እጅግ አድርጌ አመሰግነዋለሁኝ። ሁላችሁን እግዚአብሔር ይባርካችሁ። ተባረኩ። እኔም እግዚአብሔርን እጅግ አድርጌ አመሰግነዋለሁኝ ለእኔም ለልጆችም ለልጅ ልጆችም ላደረገላቸው በረከት ረድኤት ምሕረት ቸርነቱን ስላወረደልን ስለላከልን በምሕረት አይኑ ስላየን በሩቅ በቅርብ ያለነን ሁሉ ቤተሰብ ስለባረከ ስለቀደሰ ፈውስ ሰላም ስላበዛልን እግዚአብሔርን እጅግ አድርጌ አመሰግነዋለሁኝ። ለእኔም እድሜ ጤና ሰላም አብዝቶ ስላቆየኝ ስላኖረኝ አባቴን እጅግ አድርጌ አመሰግነዋለሁኝ። ሁላችሁንም እግዚአብሔር ይባርካችሁ። ተባረኩ። በምስጋና የቀረባችሁትን ሁሉ እሱ ያስባችሁ፣ አሁንም ፍቃዱ ይጎብኛችሁ ላለሁኝ እግዚአብሔር ይስጥልኝ። ጨርሻለሁ። አሜን አሜን እግዚአብሔር የተመሰገነ ይሁን አሜን እንግዲህ ሁላችንም በጸሎት እንድንበረታ የጸሎት አደራዎቻችን ይዘን በጌታ ፊት መቅረብ እንድንችል ሁላችንንም እግዚአብሔር ይርዳን ሌላ ምስጋና ካለ ቀጥሉ ያለዛ ወደ ጸሎት ነው የምንሄደው ዛሬ በጸሎት ምታገለግልን አዋያንች ነሽ
አዎ
ሌላ ምስጋና ካለ ቀጥሉ እሺ እንግዲህ የለም እኔም እግዚአብሔር እንጅጋር እያመሰግነዋለሁ ፈቃዱ ሆኖ ከእናንተ ጋር ሁኜ ይህንን በረከት እንድካፈል የረዳኝ አምላክ እግዚአብሔር የተመሰገነ ይሁን ስለእናንተም እግዚአብሔር እናመሰግነዋለሁ ሁሌ በጸሎታችሁ ስለምታስቡን ስለምትባርኩን እግዚአብሔር የተመሰገነ ይሁን ብዙ የጸሎት አደራዎች አሉ እስካሁን የተሰጡን እነሱን ሁሉ ይዘን በጌታ ፊት እንቀርባለን ባለፈው ሳምንት ወንድማችን ጋሻው የሰጠን የጸሎት አደራ አለ እንደውም በገንዘብም የምንችል እንድንረዳም ተጠይቀን ነበረ ስን እንዳንረሳ የታመሙት እንግዲህ እናታችን ወይዘሮ አበበች ትንሽ የተሻላቸው እንደሆነ ጧት ሲናገሩ ሰምቻለሁኝ እና ዶክተር አሉላ እናስባለን ሌሎችን እንኳን የታመሙትን እናቶቻችን ስማቸውን ጠርተዋልኝ እታችና ዲያ የሰጠችንን የጸሎት አደራ እንሱን በጸሎታችን እንድናስብ እታችን የብጌታም እንደዚሁ የጸሎት አደራ ሰጣናለች እነዚህን ሁሉ ምስጋናዎች የጸሎት አደራዎች ይዘን በጌታ ፊት እንቀርባለን ሁላችንም በጸሎት መንፈስ እንሆንና አባዬ ጌታ ጋር እንጸልይ ተባረከ አባዬ
አሜን ይስጥልኝ አንቺም ተባረክልኝ እሺ እንጸልይ በላይ በሰማይ በዙፋንህ ላይ ያለ አባታችን አምላካችን ፈጣሪያችን አለታችን መፈታችን የሆነ ጌታ እጅግ አርገን እናመሰግናለን። አባታችንና አምላካችን ሆይ ከጧት ጀምረ እስካሁን ሰዓት ድረስ አብርሃም ስለሃላለ እናመሰግናለን። ጌታዬና አምላኬ ሁላችንም ጉድለት ችግር ደስታ በረከት ሁሉን ይዘን በፊት ቀርበናልና ጌታ ሆይ ማታሳፍር አምላክ ስላለህን ጸሎታችንን ስለምትሰማ ስለምታሳካልን ስለምታስተካክልልን ፈውስ ሰላም ደግሞ ከላይ ወደ ታች ስለምትልክልን አቀፍ ደገፍ አድርገ ስለምትይዘን ጀርገን እናመሰግናለን። አባቴና አምላኬ መልስ ሰጭ አባት ነህ ማታሳፍር አምላክ ነህ እናመሰግናለን። ጌታዬና አምላኬ አመስግነውሃል ልጆች ጸሎታቸውን ስለሰማህ ጉዳያቸውን ስላሳካህ። ጌታዬና አምላኬ እኛም ደግሞ ነው ይሄንኑ አምነን በግርስር ቅርታ ወድቀናል የምንሸው የምናገር የምንፈልገውን የተመኘነው ሳናገኝ እንዳንነሳና እንዳንመለስ ወደ ቤታችን እንድትረዳን እንማጸናለን። በመንፈስ ቅዱስ እንድትረዳን እንድታቆመን እንድታጠነክረን በመጣው ነገር ሁሉ በርትተን ካንተ ጋር አብረን እንድንሆን አባቴና አምላኬ እባክህን መንፈስ ቅዱስህን በውስጣችን ክተት። እያንዳንዳችንን ማን ምን እንደሆንን ታውቃለህ። ድካማችንን ሁሉ ታያለህና ጌታ ሆይ ለምጻት የተዘጋጀን ጌታ ሆይ በየዕለቱ የጸሎት ኃይል ሁል ጊዜ ካንተ ጋር አንድ እርምጃ አብረን የምንሆንበትን
ኃይል እንድትሰጠን እንድትደግፈን አባቴና አምላኬ እባክህን እንማጸናለን። ምድር ላይ ሌላ በረከት የለም፣ ሌላ ጸጋ የለም፣ ሌላ ምህረት የለም። ምንመካበት፣ ምንጠጋበት፣ ምናወያየው ያለ አንተ በቀር ማንም ስለሌለን ጌታ አንተ ታያለህ። ግራ ቀኝ የለንም፣ አንተው ነህ ሁል ጊዜ በፊታችን ያለሁ የምንጠራ ጌታዬና አምላኬ። አትራቀን፣ ቅረበን፣ ምጽአትህን ደግሞ አቅርብልን። ጌታ ሆይ የምድርን ጣጣ መከራ፣ ፍክቻ፣ መጋደል፣ ህይወት ማጥፋትን ከኛ አርቀ ጌታ ሆይ ለምጻትህ አንድነትን፣ ህብረትን፣ ፍቅርን፣ መዋደድ፣ መፋቀርን፣ መዋሃድን እንድትሰጠን እማጸንሃለሁ። ጌታ ሆይ ምድር ላይ ፍቅር ጠፍቷል፣ ርቋል። አባቴና አምላኬ ያለውን ሁኔታ ታውቃለህ። ትንቢት እየተፈጸመ ነው። ምንም ነገር ምድር ተማጣ ደርቃለች። አባቴና አምላኬ ወዘዋን አታለች። አባቴ ያንተ ፊት መለስ ይበልላት፣ ያንተ ግን ክንድ ትዘርጋላት። ለህዝብህ እዘን ጌታ ሆይ እባክህ ጌታ ሆይ አስበን፣ አስበን፣ አስበን። ልጆችህን አስብ ጌታ ሆይ እባክህ። አንቃን፣ አቁመን፣ አጠንክረን፣ አብረታታን፣ መክሊታችን አሳድግልን። ወደ አንተ በየዕለቱ ጌታ ሆይ እዝጊዮ ብለን በእግር ስር እንድንወድቅ ብርታትህን፣ አቅምህን፣ ጉልበትን ላክልን። ፍቃድ ይሁን አባቴና አምላኬ። ኢን ቴሌኮንፍራንስ አንተ አስበው ጌታ ሆይ። ሰራተኞቹን ይለፋሉ በቀን ሶስት ጊዜ አምላኬ ታያለህ። ቀን አይሉ፣ ጠዋት አይሉ፣ ሌሊት አይሉ ጌታ ሆይ፣ ምሽት አይሉ። አንተ እርዳቸው፣ ጉልበቱን፣ አቅሙን፣ ብርታቱን፣ ጥንካሬውን እንድታበዛላቸው ፍቅርን በውስጥ ያን በፍቅር ግድ እንዲላቸውና በውስጣቸው እንዲመነጭ ምንጩ እንዲፈልቅ የአንተ መንፈስ ቅዱስ በውስጣቸው ይግባ። ክተት ጌታ፣ ሁሉ እንደ ፍቃድ ይሁን። እነሱ እንደሚሰሩልን፣ እንደሚለፉልን፣ እንደሚወጡ፣ እንደሚወርዱን አንተም እንደዛው ጉዳያቸውን ሁሉ ጥያቄያቸውን ሁሉ እንድትፈጽምላቸው ልጆቻቸውን፣ የልጅ ልጆቻቸውን ሁሉ እንድትባርክ እንድትቀድስላቸው ማጸናለሁ። አባቴና አምላኬ ከትልቅ እስከ ትንሽ፣ ከትንሽ እስከ ትልቅ እንድትረዳቸው ሁሉንም ማጸንሃለሁ። የሰንበት ትምህርት የሚያስተምሩ ቃል የሚያስተምሩ የሚዘምሩትን ጌታ ሆይ እነሆ በር ከፍቶ ደግሞ የሚያወያዩትን አባቴና አምላኬ አገልጋዮችህን በሙሉ ዳሰዳብሳቸው፣ አብረሃቸውን አትለይ። የታመሙትን ደግሞ ፈውስ ጌታ። አንተ እጅህን ዘርግተ ዳሳቸው። ህጻናቶቹን፣ አዋቂዎቹን፣ ባልቴቶቹን፣ ሽማግሌና ጎልማሶቹን በሙሉ ሁላችንንም አስበን ጌታ። አንተ ተገናኘን ሁላችንንም። ወይዘሮ አባቡን ስለፈወስካቸው ስላዳንካቸው እጅግ አድርጌ አመሰግንሃለሁ። ድምጻቸውን ስለሰማን ክብር ምስጋና ውዳሴ ለአንተ ይሁን ጌታ ሆይ። ስላመሰገኑ ስለዳሰስክ ስለዳበስክ እድሜ ጤና ስለሰጠሃቸው እድሜያቸው ላይ እድሜ ስለጨመርክ እጅግ አድርጌ አመሰግንሃለሁ። አባቴና አምላኬ ልጆቻቸውን የልጅ ልጆቻቸውን ሁሉ ባርከ ቀድስ። ወይዘሮ ፈጠነችን ባርካቸው ቀድሳቸው። ጡምና ጸሎት አለኝ ጸልይልኝ ብለዋል። ጸሎታቸውን አንተ እንደ ፍቃድ እንድታደርግላቸው ማጸንሃለሁ። ጌታ ሆይ ብዙዎች ናቸው የጸሎት አደራ ሰጥተዋል የተባለው እኔ እያንዳንዱን ስም ለመዘርዘር ቸግረኛልና አንተ ግን ታውቃቸዋለህ ጌታ ሆይ፣ እያንዳንዱን ቤት፣ እያንዳንዱን ሰው ጎብኝ፣ ቃኝ። እንቆቅልሻቸውን አንተ ፍታላቸው፣ አንተ ድረስላቸው ለችግራቸው። ጌታ ሆይ አንተ አወያያቸው። አባቴ እንዲያመሰግኑህ እንደዛ ለችግራቸው እንዳቀረቡ ለምስጋና ደግሞ ቀርቦ ፊት ለፊት እንዲያመሰግኑ ያንተ ፍቃድ ይሁን። በዚህ ሰዓት በአዘን ጊዜ ተቆራመቱትን ጌታ ሆይ አጽናናቸው፣ ቁማቸው፣ አብርታቸው። አብርታ ስላበረታቸውም ደግሞ አመሰግንሃለሁ። አባቴና አምላኬ የታሰሩትን አስፋታ፣ የተራቡትን አብላ፣ የተጠሙትን አጠጣ። አባቴና አምላኬ በሁሉ መንገድ ችግር ላይ ያሉትን ሁሉ ለችግራቸው ፈጥነህ እንድትደርስላቸው ማጸንሃለሁ። ዶክተር አሉላን ጌታ ሆይ ፈውሳቸው፣ አድናቸው፣ ዳብሳቸው፣ አብርሃቸውን አትለይ። አብርሃቸው ስላለ ድምፃቸውንም ስለምንሰማ እጅግ አድርጌ አመሰግንሃለሁ አባቴ። ክብር ለአንተ ይሁን መጎስ፣ አንተ ከሳቸው ጋር አሁን። አቶ ግማን ደግሞ ጌታ ሆይ እንደ ፍቃድ ጎብኘው፣ ቃኘው፣ ይው ዳሰዳብሰው እንዳንተ ዓላማ እንዳንተ እቅድ ይሆንለት። እንደኛ ሳይሆን መለመዱን ልጇን እርዳት፣ አቅም፣ ጉልበት ስጣቸው። አብርሃቸውን ስለሆንክ ደግሞ እናመሰግንሃለን። አብርሃቸው ለሆነልን ሁሉ እጅግ አድርገን እናመሰግንሃለን። አባታችን ክብር ለአንተ ይሁን፣ ሞገስ ለአንተ ይሁን። ሀገራችን ኢትዮጵያን አስባት ጌታ ሆይ፣ ከሞት ከጥፋት ከስደት ከመፈናቀል አንተ አድናት። ያንተ ክንድ ትዘርጋ በዛች ሀገር፣ ፊትህን ወደዛ መለስ አርገ ቃኝ፣ ጎብኝ ጌታ። በጉድለቷ አንተ ተገኝ፣ እንደ ፍቃድ አድርግ። ምርጫውንም አንተ የወደድከው አንተ የመረጥከው ለህዝቤ ይሆናል ለሀገሪቷ ይሆናል ላልከውን ወንበር ላይ ያስቀምጥ ጌታ። ያንተ ፍቃድ ይሁን። ሁላችንንም ባርክ፣ ቀድሰን፣ ይሄን ጎብኘን፣ አብረህንን አትለየን። አባቴና አምላኬ ያንተ ፍቃድ በዓለም ዙሪያ ይሰራጭ። ይሄንን ጦርነት፣ ጥፋት፣ ሞት አንተን ሳያውቁ ብዙዎች ጠፍተዋል፣ አልፈዋል። አሁን ደግሞ ጌታ ያሉት እባክ ጌታ ሆይ አንተ አቀዝቅዘው፣ አንተ በመሃል ግባ። ያንተ ፍቃድ ይሁን። ኃጢአት በደላችንን ይቅር ብለህ ምጽአትን እንድታፋጥንልን እንማጸንሃለን። አባቴ ከተዘጋጁ ከአንተ ጋር አብረው ሁል ጊዜ ጌታ ሆይ በፊት ተማጽነው የሚቀርቡት ልጆችህ የተዘጋጁት የተሰናዱት ጋር አብረን እንድንሆን ያንተ ፍቃድ ይሁን። አባቴ እንደ ደካማዎቹ አምስት ቆነጃጅቶች እንዳንሆን፣ እንደ አምስቱ ብርታትና አቅም ተዘጋጅተን ምጽአትን እንድንቀርብና እንድንቀበልህ ልብለን እንድንወጣ እንድትረዳን ጉልበት፣ አቅም፣ ጥበቡ ችሎታ እንድትሰጠን እንማጸንሃለን። አባቴ እርዳን፣ አትተወን፣ አትጣለን። አብሮነት አይለየን። ልጆቻችን፣ የልጅ ልጆቻችንን ሁሉ አባቴ በትምህርት ቤት በኮሌጅ ያሉትን ሁሉ አይምሯቸውን ክፈት፣ አይናቸውን አብራ። በቤት ደግሞ ጌታ ሆይ ኮትኩተህ በእድገት በውፍረት በእውቀት እዘህ እንድታኖራቸው እንማጸንሃለን። ጌታ ሆይ አድጧቸው፣ ወደኋላ ያሉትንም ልጆች አንተ ጠርተ እንደጠፋው ልጅ በቤት እንድትከታቸው እማጸንሃለሁኝ። ሁሉ እንደ ፍቃድ ይሁን። አንተ ያልከው በእኛ ይፈጸምበት። ጌታ ሆይ እኛ ያልነው ሳይሆን ሌሊቱ በሙሉ ከኛ ጋር አሁን ቀን አብረህን ስለነበርክ እናመሰግናለን። በሰላም አሳድረህ ለነገው ቀን ደግሞ አንተ በሰላም አብቃን። ሁሉ እንደ ፍቃድ ይሁን። የረሳሁት የዘነጋሁት ያልጠራሁት ያላቀረብኩት ነገር ብኖር አንተ ታስተስልኝ። በጌታ በኢየሱስ ክርስቶስ ስም ስትል ስማን አሜን
አሜን። እግዚአብሔር ይባርክ ታባዬ፣ ጌታ ጸጋውን ያብዛልኝ። ስለነበረን የጸሎት ጊዜ እግዚአብሔር አምላክ የተመሰገነ ይሁን። የእኛን የጸሎት አደራ ይዘሽ በጌታ ፊት እንዳቀረብሽን ሁሉ እግዚአብሔር ደግሞ ጸሎትሽን ይስማ። እግዚአብሔር የተመሰገነ ይሁን። እኛ ጋር ሆናችሁ ጌታ ስታመልኩ የቆያችሁት ሁሉ ጌታ ጸጋውን ያብዛላችሁ። ፕሮግራማችን ላይ እዚህ ላይ ጨርሰናል። በጠዋቱ ፕሮግራም ደግሞ ጌታ ሁላችንንም ጠብቆ ያገናኛል። ተባረኩ፣ ደህና አደሩ።
አሜን። አንቺም ተባረኪ፣ ልጅሽንም ለቁም ነገር ያብቃልሽ። በተመኘሹ ካሰብሹ በላይ የሱ በረከት ፈሱ። ጌታ በሰላም ትምህርቱን አስጨርሶ ወደ ጉያሽ ይክተትልሽ። ተባረኩልኝ። ሁላችሁንም ወዳችኋለሁ። ደህና ደሩልኝ።
አሜን አሜን። ደህና ደሩልኝ።